ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን ውድ አድማጮቻችን፣ እነሆ የኢትዮጵያ ድምጽ ሬዲዮ የሳምንቱን የሁድ ፕሮግራሙን ጀምሯል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳድሳለን። ከኢትዮጵያም እንዲሁ ውይይት ለማድረግ እንሞክራለን። የስልክ መስመሩ ከተሳካልን ይሳካል ብለን ተስፋ እናደርጋለን። በቅድሚያ ግን ለኢትዮጵያ የሚጠቅማት በዲፕሎማሲ የታሸ ብልሃት ነው በሚል ርዕስ በኢትዮጵያን ሪፖርተር ላይ ያገኘነውን ርዕሰ አንቀጽ እናሰማችሁና ከዚያም የሆነች የአንድ የኢትዮጵያ ፖለቲከኛ ንግግር በሰሞኑ ያደረገውን ንግግር አሰምተናችሁ ለአድማጮቻችን ውይይት እንከፍታለን። የዛሬው ውይይታችን እንግዲህ ሀያሉ አሜሪካን በኢትዮጵያ ላይ ማዕቀብ አደርጋለሁ ብሏል። አንዳንድ ማዕቀቦችም ለማድረግ ወስኗል። ይሄን በተመለከተ እንዴት ነው ማድረግ ያለብን? ምን እንዴት ነው የምንወጣው? ይሄን ችግራችን እንዴት ነው የምንወጣው? ያ አስተያየታችሁን እንድትሰጡ ስልክ መስመራችንን እንከፍታለን። ዜና 5 ሰዓት ላይ እንደጀመረው እንደተለመደው ይቀርብና ከ5 ሰዓት በኋላ ከኢትዮጵያ ያለን ውይይት ይጀምራል ማለት ነው። እንግዲህ አድማጮቻችን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እየተመኘንላችሁ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ በመተማመን እና ተስፋ በማድረግ ፕሮግራማችንን መጀመሪያ ላይ በሰማችኋት ሙዚቃ እንቀጥልና ወደ ተለያዩ ፕሮግራሞቻችን እንተላለፋለን።
Yeah, then I'll see you. Titta på videor utan reklam offline och i bakgrunden. Starta en gratis provperiod av YouTube Premium idag.
Yeah.
ችን ከዚህ በመከተል ደግሞ ለኢትዮጵያ የሚጠቅማት በዲፕሎማሲ የታሸ ብልሃት ነው በሚል ርዕስ ከኢትዮጵያን ሪፖርተር ያገኘነውን ርዕሰ አንቀጽ እናሰማችኋለን። ይህንን ርዕሰ አንቀጽ የመረጥንበት ዋናው ምክንያት በሰሞኑ የሚደረገው ኢትዮጵያዎች ንግግሮችም ሆኑ ዘራፎች ለኢትዮጵያ ይጠቅማታሉ ወይ ምን አይነት ፖለቲካስ መካሄድ አለበት የሚለውን በተመለከተ በመጠኑም ቢሆን ይሄ ርዕሰ አንቀጽ መልስ ይሰጣል የሚል እምነት ስላለን ነው። ለኢትዮጵያ የሚጠቅማት በዲፕሎማሲ የታሸ ብልሃት ነው። አገር ችግር ሲገጥማት ትዕግስት፣ ብስለት፣ ብልሃትና ጽናት መጎናጸፍ ተገቢ ነው። የአሜሪካ መንግስት ከቅርብ ጊዜ ወዲህ እያሳየ ያለው ጣልቃ ገብነትና ሰሞኑን ያስተላለፈው የጭካኔ ውሳኔ በጣም አሳዛኝ ቢሆንም በኢትዮጵያ በኩል ግን በሳልና ብልሃተኛ መሆን ይጠቅማል። ውሳኔው የሁለቱን አገሮች ከአንድ መቶ ዓመታት በላይ የተሻገረ ግንኙነት ከማሻከር አልፎ እስከ ወዲያኛው አይንህን ላፈር የሚያሰኝ ጠላትነት እንዳያፈራ ከፍተኛ ጥንቃቄ ያስፈልጋል። ንግግሮችም ሆኑ የሚወሰዱ እርምጃዎች በዲፕሎማሲ የተሞረዱና ብልሃት የታከለባቸው መሆን አለባቸው። የኢትዮጵያን ሉዓላዊነት በጭካኔ ፖሊሲ ለመድፈር የተነሳን የውጭ ኃይል የኢትዮጵያን ክብርና ነጻነት በሚመጥኑ በሳል እርምጃዎች ማስተጋገስ ይገባል። የኢትዮጵያውያን ከጥንት ጀምሮ ከጀግንነታቸው በተጨማሪ ብልህና አስተዋይ እንደነበሩ አይዘነጋም። ህዝባችን በተለያዩ ዘመናት በተነሱ ጨቋኝ ገዢዎች አፈናውስት ሆኖ እንኳን አገሩን ለባዕዳን አሳልፎ ሳይሰጥ በደሉና መከራውን ችሎ አገሩን በጋራ ከጠላት ሲከላከል ኖሯል። አሁንም የአይነቱ አኩሪ ገድል በዚህ ትውልድ መቀጠል አለበት። የጆ ባይደን አስተዳደር በኢትዮጵያ ላይ የተከተለው የጭካኔ ፖሊሲ የሁለቱን አገሮች የረጅም ጊዜ ዲፕሎማሲያዊ ግንኙነት የሚያሻክር፣ ለአሜሪካም ቢሆን ጥቅሟን የማያስከብርና በአፍሪካ ቀንድ አዲስ ጂኦፖለቲካዊ አስተላለፍ ሊያስከትል እንደሚችል በጥሞና በማስገንዘብ ለማለዘብ ጥረት ማድረግ ይገባል። አሜሪካ የምታራምደው ኃላፊነት የጎደለው የውጭ ጉዳይ ፖሊሲ በቀጠናው ለረጅም ዓመታት አጋሯ ከሆነችው ኢትዮጵያ ጋር እንዳያቆራርጣት በጨዋነት መነገር አለበት። በቁጣና በደመ ሞቃትነት መፈክር ማስተጋባት ሳይሆን ጥበብ በተካነ ዲፕሎማሲ ውጥረትን ማርገብ ተገቢ ነው። እስኪ አንዳንድ ጉዳዮችን እያነሳን እንነጋገርባቸው። ኢትዮጵያ በተለያዩ የውጭ ኃይሎች እየተፈተነች መሆኑ አይታወቀ ነው። በህዳሴ ግድቡ ምክንያት ግብጽና ሱዳን ግንባር ፈጥረው ፈተና አደቅነዋል። ሱዳን በግብጽ አይዞሽ ባይነት የኢትዮጵያን ድንበር ወራ ተጨማሪ መሬት ይዛለች። በትግራይ ክልል በተካሄደው ወታደራዊ ዘመቻ ምክንያት በሰላማዊ ዜጎች ላይ ጉዳት በመድረሱ የአውሮፓ ህብረትና አሜሪካ በተደጋጋሚ መግለጫ ከማውጣታቸው በላይ አሜሪካ ከቪዛ ክልከላ እስከ የኢኮኖሚና የወታደራዊ ድጋፍ የቀባ እርምጃ እንደምትወስድ ያስታወቀች ነው። አሜሪካ በውስጥ ጉዳይ ቀጥታ ጣልቃ በመግባትም ትዛዝ እየሰጠች ነው። በህዳሴ ግድብ ሳቢያ ወዳጇን ግብጽን ለማስደሰት ስትል የኢትዮጵያን እጅ እየተመዘዘች ነው። ኢትዮጵያውያን ደግሞ ምክንያታዊ ሆነው የውስጥ ችግሮቻቸውን በመፍታት ጸንቶ የኖረው አንድነት እንዳይናጋ መተባበር የግድ ይላቸዋል። በተጨማሪም የአሜሪካ የተጣመመ የውጭ ጉዳይ ፖሊሲ እንዲስተካከል መረባረብ አለባቸው። አንዳንድ ብስለት የጎደላቸው ፖለቲከኞች የሚያራግቡትን አላስፈላጊ እሰጥ አገባ ዞር በማድረግ ለሀገር የሚጠቅሙ በሳል ኢትዮጵያውያንን ግንባር ቀደም አድርጎ መነጋገር ይቅደም። ኢትዮጵያ የሚያስፈልጋት በብልሃት የታጀበ ዲፕሎማሲ ነው። እንደሚታወቀው አጋጣሚውን የሚፈልጉ ታሪካዊ ጠላቶች ኢትዮጵያንና ኢትዮጵያውያንን ለማንበርከክ ኢትዮጵያውያን እርስ በርስ እንዳይስማሙ ያሰራሉ። ለዘመናት የብሔርና የሃይማኖት ልዩነት ሳይገድባቸው ተጋብተው የተወለዱትን ኢትዮጵያውያን በማጣላት ማንኛውንም አይነት ጥቃት ለመቋቋም አቅም የሌላት ኢትዮጵያ እንድትኖር ይፈልጋሉ። ከአንድ ማዕድ የተቀወደሱ የሚበሉትን በደስታም ሆነ በመከራ የማይለያዩትን እምነታቸውን ይዘው ለሀገራቸው አንድነት በጋራ የሚቆሙትን ክርስቲያኖችና ሙስሊሞች ለመለያየት ሐሰተኛ ወሬዎችን በስፋት ያሰራጫሉ። አገራቸውን ከጠላት ሲጠብቁ የኖሩ በርካታ ትውልዶች በክብር አስረክበው ያለፉዋቸውን የጋራ ማህበራዊ እሴቶች ለመናድ በተለይ ወጣቱን ትውልድ በስነ ምግባርና በሞራል የዘቀጠ እንዲሆን ገንዘብ አምላኪ ያደርጉታል። ለአመታት ሲደረግ የነበረው አሳዛኝ ድርጊት ይኸው ነበር። በጠላት ፊት ያለ መንበርከክ ትልቅ የሞራል ልዕልና የነበረውን የኢትዮጵያ ህዝብ ማንበርከክ የሚችሉት ለዘመናት የገነባውን ኢትዮጵያዊነት በማራከስና ትውልድንም ተስፋ ቢስ በማድረግ መሆኑን መረዳት ይገባል። የዚህ ዘመን ኢትዮጵያውያን መንቃት አለባቸው። በስሜት ከመነዳት በመላቀቅ ምክንያታዊ መሆን የግድ ነው። ችግር ሲያጋጥም በመመካከር ብልሃት መፈለግ ያዋጣል። በፖለቲከኞች መካከል ሊኖር የሚገባው ልዩነት ጤናማ ካልሆነ ጦሱ ለአገር ይተርፋል። በተለያዩ የአገሪቱ ክፍሎች በወገኖቻችን ላይ የደረሱትን አረመኔያዊ የግፍ ግድያዎች ባንድነት ቆሞ ከመውገዝ ይልቅ ለጠላት በር የሚከፍት ድርጊት እየተፈጸመ ለሀዘንም ብሔርና እምነት እንዲመረጥ መደረጉ የሚጎዳው አገርን ነው። ኢትዮጵያውያንን ለማፋጀት የተወጠነው ቅድ በፖለቲከኞች ዘንድ በብስለት ሊስተዋል ባለመቻሉ መርጦ ማልቀስና ማዘን ማንኛውም አይነት ስያሜ ቢሰጠው በጊዜ ካልታረመ አደጋለው። አደጋው ኢትዮጵያዊነትን በጠላት ፊት ማንበርከክ ነው። ከስልጣን በላይ የሆነችው ታላቅ አገርና ይህ ጨዋ ህዝብ መከበር አለባቸው። የኢትዮጵያዊነት ታላቅ ምስል ለመጣል የሚደረገውን ሴራ ማምከን ተገቢ ነው። በጠላት ፊት ትግስት ማጣት ፈተና ያመጣል፣ አገርንና ህዝብን ያንበረክካል። ታሪካዊ ጠላቶች ዙሪያውን እየከበቡ ሲያስፈራሩና ማዕቀብ ሲጥሉ አንድ መሆን አለመቻል ከባድ ጦስ ይኖረዋል። ኢትዮጵያውያን ምክንያታዊ ሆነው ሲተባበሩ ማንንም አይደፍራቸውም። እያንዳንዱን እርምጃቸውን በጥንቃቄና በብልሃት ሲያደርጉ ከማንኛቸውም አይነት ሴራ አገራቸውን ለመከላከል አያዳግታቸውም። ጥንቃቄና ብልሃት ሴራዎችን ለመበጣጠስ ያግዛሉ። ከዚህ በፊት በተደጋጋሚ ኢትዮጵያ እንድትዳከም ያደረጉ በርካታ አስከፊ ድርጊቶች እንደዋዛ መታየት የለባቸው። ትምህርት ሊቀሰምባቸው ይገባል። መንግስት እንዲህ አይነት አደገኛ ክስተቶች ሲያጋጥሙ የተጠና አካሄድ ሊኖረው ይገባል። ለክስተቶቹም የሚሰጣቸው ምላሾች የሀገርን ጥቅምና የህዝቡን ዘለቄታዊ ፍላጎት እንዲያማክሉ የማድረግ ኃላፊነት አለበት። ቁጣን የሚቀሰቅሱ ችግሮች ሲያጋጥሙ መንግስት ባለበት ኃላፊነትና ግዴታ መሰረት የኢትዮጵያን ጥቅምና ደህንነት የሚያስከብር እርምጃ መውሰድ ይጠበቅበታል። የሚያወጣቸው መግለጫዎችም ሆኑ የተለያዩ መልእክቶቹ በዚህ መንፈስ መቃኘት አለባቸው። ኢትዮጵያ በዓለም የዲፕሎማሲ መድረክ አንጋፋ ሀገር ስለሆነች በመሪዎችም ሆነ በፖለቲከኞች የሚደረጉ ንግግሮች የአገርን ሉዓላዊነት በጥንካሬ የሚያስከብሩና የማያሳፍሩ መሆን አለባቸው። በስሜት ከታጀቡ ንግግሮች ይልቅ ብልሃትና ብልጠት የታከለባቸው ንግግሮች ይጠቅማሉ። የውጭ ኃይሎች ኢትዮጵያን በቀላሉ ለመድፈር እንዳያስቡም ይረዳሉ። ከዚያ ውጪ የደም ፍላትና የእልህ አቋም ከጥቅሙ ይልቅ ጉዳቱ ያመዝናል። ከሀገር በላይ ምንም ነገር የለም። በዲፕሎማሲ ያልተሞረዱ እርምጃዎችና ንግግሮች ፋይዳ የላቸውም። በአሁኗ ኢትዮጵያ ህዝቡን ለጋራ አላማ አስተሳስሮ ብሔራዊ መግባባት መፍጠር የሚያስፈልግበት ወቅት ላይ እንገኛለን። በብሔር፣ በሃይማኖት፣ በባህል፣ በቋንቋና በፖለቲካ አመለካከት ልዩነትን እያሰፉ ከመገፋፋት ይልቅ እንደ ቀድሞዎቹ ጀግኖች አባቶችና እናቶች የጋራ የሆነች ሀገርን ጥቅም የማስቀደም አስፈላጊነት ሊታሰብበት ይገባል። ለተወሰነ ቡድን ጥቅምና ፍላጎት ሲባል ብቻ የሚደረግ ሹክቻ የሀገርን የህዝብ ያገርና የህዝብ ሁሉና አደጋ ውስጥ ይገባል። ለዘመናት መመከባበርና በመፈቃቀር ልዩነቶቹን አቻችሎ ለሀገሩ ዳር ድንበር መከበር ህይወቱን በፈቃደኝነት ሲገብር ለኖረው ህዝብ፣ ለዚህ አኩሪ ህዝብ ሰላሙንና አንድነቱን የሚገዘግዙ ተገቢ ያልሆኑ ድርጊቶች መገታት አለባቸው። የዓለም ጥቁር ህዝቦችን በተጋድሎ ባንድነት ያስተሳሰረ ይሄ ጀግና ህዝብ በስሜታዊነትና በደንፍላት በሚቀበዘበዙ ወገኖች ድርጊት መጎዳት የለበትም። ከሀገሩ አንድነትና ህልውና በላይ ምንም የሚበልጥበት ነገር እንደሌለ ታላቁን የአድዋ ድል ጨምሮ በርካታ ተጋድሎዎቹ ሕያው ምስክር ናቸው። በዘመናት ሀገርን የመከላከል ተጋድሎዎቹ የሚኮራው ይህ ትውልድ በዚህ ዘመን ጀግንነቱን ዲፕሎማሲ ጋር እያዛመደ ለዘመናት ስራ ላይ ያልዋሉ የተፈጥሮ ጸጋዎችን እያለማ ከግላዊና ከቡድናዊ ፍላጎቶቹ በላይ አገሩን እያስቀደመና በሰላም አብሮ የመኖር ተስፋን እያለመለመ ካጋጠሙት ችግሮች በብልሃት መላቀቅ ግዴታው ነው። የፖለቲካ ሰዎችም በተገራ አንደበትና ብልሃት በታከለበት አቀራረብ ችግሮችን እየፈቱ የፖለቲካ ምህዳሩን ውጥረት በማርገብ ኢትዮጵያን ከመገባችበት አጣብቂኝ የማውጣት ኃላፊነት አለባቸው። አጋጣሚውን መጪው ምርጫ በሰላም በነጻነትና በፍትሃዊነት እንዲከናወንበት መጠቀም ሌላው ብልሃት ነው። የጋራ ችግሮችን ለመፍታት የጠራ የጋራ አቋም ያስፈልጋል። ኢትዮጵያም ለውጭ ኃይሎች እንዳትንበረከክ የሚጠቅማት በዲፕሎማሲ የታሸ ብልሃት ነው።
Yeah. Yeah, one of them was good.
አድማጮቻችን ከአንዲት እናሰማችሁና አንድ ንግግር ወይንም ደግሞ አንድ የፖለቲከኛ የኢትዮጵያ ፖለቲከኛ መግለጫ ለጋዜጠኞች ሰጠው መግለጫ እናሰማችሁና ከዛ በኋላ ምን መደረግ አለበት በሚለው አድማጮቻችን በስልክ ቁጥር 0819100 ደግሞ አለው 0819100 በጠቅላላው የዚህን የማዕቀብ ጉዳይ በተመለከተ ምን ማድረግ አለብን እንዴትስ ነው ለዚህ ጉዳይ መልስ መስጠት ያለብን የሚለውና የኢትዮጵያን አጠቃላይ ችግር ይሄ ችግር እንዴት ሊመጣ ቻለ እንዴትስ እንቀረፈው በሚለው ሐሳባችሁን እንድትሰጡን በ0819100 በዚህ አጋጣሚ መልእክታችንን አስተላልፋለን በቅድሚያ ግን የዚህን ፖለቲከኛ ንግግር እንድታዳምጡት እንጋብዛችኋለን።
አሜሪካ በእኛ ቀንታ ነው በኢትዮጵያ ቀንታ ነው ያው ኢትዮጵያ የተለያዩ ልማታትን ማተግበር ስትጀምር አሜሪካ ዝናባችን ማዘነብ መቻል ስንጀምር አሜሪካ ቀንታ አሜሪካ ባለጌና ቀናታምናት ይህንን ቀንታ ነው። ሌላው አሜሪካ እኛን ዲሞክራሲ ማስተማር አችልም። እኛን ዲሞክራሲ ኢትዮጵያኖችን ዲሞክራሲ ለማስተማር ሞራልም የላችሁም። እኛ የዛሬ 3 አመት ዲሞክራሲ ሀገራችን ላይ ነበር ኢትዮጵያ ላይ ነበር። ኢትዮጵያ የዛሬ 3000 አመት ዓለምን ተቆጣጥራ ብቻዋን ነበረች። ስለዚህ አሜሪካ እኛን ዲሞክራሲ ማስተማር በፍጹም አችልም። እኛን ማስተማርም የለባትም ማለት ነው። ሌላው አሜሪካ በሀገራችን ላይ የምታረገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም እና የትም የምኖሩት አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምትችለው? ምንም የላትም። እኔ የዛሬ 10 አመት አካባቢ አሜሪካ ነገር እጄ ነበር። አሜሪካ ነገር እጄ አንድ ቀን ከዲሲ ወጥቼ ምግብ እንኳን የለም። በአሜሪካ እንጀራ የለም። ሽሮ በለው ሽሮ የለም። ዶሮ ወጥ በለው ዶሮ ወጥ የለም። ምንም ያለው ነገር የለም አሜሪካ። ከአሜሪካ ምን ፈልገውኛ ታዲያ ምንድነው? መቼስ ያው ያለው ዲሲ ብቻ ነው። ዲሲ ርስታችን ነው የታወቀ ነው። ዲሲ እንደውም አንዳንዶቹ ብርታ ዲሲ እንደውም አንዳንዶቹ የዛሬ 3000 አመት አካባቢ በረራ ተብላ ነበር የምትጠራው። ግን እውነተኛ ታሪክ እንደማሳየው የዛሬ 3000 አመት ለመጀመሪያ ጊዜ ዲሲ ላይ የሰፈረው አንድ አበሻ ነበር። አበሻው ስሙ ደስታለኝ ነው። እሱም ከደሴ ነው። ያው ፈረንጆቹ ደስታለኝ ማለት ስለማይችሉ ሶዩን ዲሲ ብለው ጠሩታል። በዛው ዲሲ ደስታለኝ ዲሲ ሆኖ ቀራ ማለት ነው። ስለዚህ ዲሲ የኛ ነው አሜሪካ ምንም አይመለከታትም። እና እኛ ከዲሲ ምንድነው የምንፈልገው? ምንም የምንፈልገው ነገር የለም ማለት ነው። እኔ እንደው እዚህ ሀገር ውስጥ የሚኖሩት ኢትዮጵያኖች በሙሉ ተሰብስቦ እንደው በሚሊዮኖች ወጥተን የአሜሪካን ባንዲራ እናጣጥል ብያለሁ። ማጣጣል አለብን። እኔን ካደረግን ብቻ ነው አሜሪካን እኛን ልታከብረው ማለት ነው። ስለዚህ ቀደም የእንግሊዞችንም ብዬ ነበር እሱ ለጊዜው ይቀር እና የመልክቴ ይሄ ነው። አሜሪካ እናሳፍራታለን። በተለይ ዲሲ ያሉት አንድ ላይ ተደራጅተው እዛው ማጣጣል አለባቸው ብዬ ነው ማስተላልፈው። ይሄንን ሙሉ ነው ማለት ነው።
ለጋ እንደወቶታ ኦርሚያ ለምንዳዎች
አርማጥቻችን እንግዲህ ዛሬ ኢትዮጵያ ላይ ማዕቀብ ተደርጓል ተብሏል። ይሄን ማዕቀብ በተመለከተ አርማጥቻችን በስልክ ቁጥር 0819100 እየደወላችሁ ምን መደረግ እንዳለበት፣ ለምንስ እዚህ ደረጃ ደረስን፣ ወደፊትስ ምን ማድረግ አለብን በሚለው ከስሜታዊነት ውጪ ወጥተን በትክክል የሚታየና የሚሰማንን እንድንናገር ይሄ ሬዲዮ መስመሩን ከፍቷል። 0819100 መደወል ትችላላችሁ። እኛም እዚህ ስቱዲዮ ያለ ነው እንግዲህ የተቻለንን ለመወያየት እንሞክራለን።
ኦኬ፣ በጣም አሪፍ አመድ። ከመግቢያው ጀምሮ ጥሩ ሀሳቦችን የመግቢያ ጽሑፍ አንስተናል። እንግዲህ አሁን በተለይ የአሜሪካ መንግስት በኢትዮጵያ ላይ ማዕቀብ ጥሏል፣ ይጉዞ ማዕቀብ ጥሏል። በተለይ የአሜሪካ መንግስትም በሌሎች ሀገሮች ላይ ከዚህ በፊት ማዕቀቦችን ሲጥል እናስታውሳለን። በኢትዮጵያ ላይም አሁን የመጀመሪያ ያለውን የጉዞ ማዕቀብ ጥሏል። ከዛ የአሜሪካ መንግስት የጣለው ማዕቀብ ተከትሎ የአውሮፓ ሀገሮች የተለያዩ ማዕቀቦችን ሊጥሉ እንደሆነ
ዝግጅት
አሩመራል ይባላልና፣ ምናልባት ለኢትዮጵያ የሚያስከትሉ ተጽዕኖስ ምንድነው? አሁን መንግስት ያደረገ ያለው በተለይ ብልጽግና ፓርቲ በተለያዩ መድረኮች ላይ የአሜሪካ ማዕቀብ ቢጥል ለአንበርከክም የሚሉ አንዳንድ ንግግሮችን ከጉዳት ያድናል ማለት ይቻላል ወይ? አሁን ካለው የህዝብ ቁጥር አንፃር ለምሳሌ በተጣሉ ማዕቀቦችን በተለያዩ ሀገሮች ስንመለከት ኤርትራ ማየት እንችላለን። ሌሎች ሀገሮችም በአሜሪካ ጣልቃ ገብነት ሀገሮችን ሲያፈርስም አይተናልና፣ አሁን ባለው የብሔር ፖለቲካ ላይ ባለው የፖለቲካ ትኩሳት ላይ የሚጣሉ ማዕቀቦች ላይ ሀገሪቱ አንድ ሀገር ለማስቀጠል የሚያስችል ግራውንድ አለው ማለት ይቻላልና የሚፈጥረው ተጽዕኖ ምንድነው ማለት ይቻላል?
በመጀመሪያ ደረጃ መታወቅ ያለበት ሀገራችን በከባድ ህመም ላይ ነው ያለችው፣ ችግር ላይ ነው ያለችው። እንደውም ብዙ ጊዜ የሚሉት ምንድነው አፋፍ ገደል አፋፍ ላይ ነው ያለችው ይላሉ። ይሄም የሚባልበት ምክንያት የሚናገሩት ምንድነው የሚሰጡ ምክንያቶች የብሔር የሃይማኖት አሁን ደግሞ እሱን እየተጨመረ መጥቷል። ልዩነቶች እንዲሰፉ እየተደረገ አገሪቱ እርስ በርስ እንድትፋጅ ለማድረግ የሚፈልጉ ኃይሎች አሉ። እና እንደዚህ አይነት ሁኔታ ባለበት ሁኔታ እንደ አይነት ችግር ባለበት ሁኔታ ላይ ከውጭ ጋር ያለን ግንኙነት የበሰለ ዲፕሎማሲ የተከተለ መሆን አለበት። አለበለዚያ በእሳት ላይ ቤንዚን መጨመር ነው፣ ችግራችንን አይቀንሰውም፣ የባሰ ያባብሰዋል። አንዳንዶች እንደሚሉት ከሆነ አንዳንድ ታዛቢዎች ምን ይላሉ? የፖለቲካ ታዛቢዎች፣ የቀጠናው የዚህ ምስራቅ አፍሪካ ታዛቢዎች ኢትዮጵያ ከወዳጅ ሀገሮቿ ጋራ እንድትጣላና እንድትላተም የሚፈልጉ የውስጥ ኃይሎች ሳይኖሩ አይቀርም የሚሉ አሉ። ለምንድነው ሲባል አይ እነዚህ ኃይሎች ኢትዮጵያ ከሁሉም ጋር ተጣልታ ብቸኛ ከሆነችና በኢኮኖሚም የሁሉም ማዕቀብ ከደረሰባት እርስ በርሷም በውስጥ ባለው ችግር ከተናቆረች መከፋፈል ሲመጣ አገሪቷ እርስ በርስ ጦርነት ስትገባ እነዚህ ኃይሎች የሚያልሙት ነገር አለ። ኢትዮጵያ ከትፈራረስልን የራሳችንን ትልቅ ስቴት መመስረት እንችላለን የሚሉ ተንኮለኞች ኃይሎች አሉ። ለዚህም ሆን ብለው አገሪቱ ከውጭ ኃይሎች ጋር ከአሜሪካም ሆነ ከምዕራብ ዓለሙ ጋር እንድትለያይ የሚፈልጉ አሉ ይላሉ። ለዚህ የሚሰጡት ማስረጃ ምን ይላሉ? የኦሮሞ አክራሪዎች ይላሉ። የኦሮሞ አክራሪዎች እንዲህ አይነቱ ነገር እንዲፈጠርላቸው ይፈልጋሉ። በአገር ውስጥ ደረጃ የእርስ በርስ ጦርነቱ እንዲካሄድ ብሔር ከብሔር እንዲጣላ ሲገፋፉ ነበር። በንግግራቸውም በአደባባይ እየወጡም ይሄንኑ ሲያደርጉ ነበር ይላሉ። አሁን ደግሞ አሜሪካን ማዕቀብ አድርጋለሁ የምትልበት ጊዜ እነዚህ አንጋፋ የኦሮሞ አክራሪ ፖለቲከኞች የሚናገሩት እሳት ላይ ቤንዚን እንደመጨመር ነው ይሉና ምሳሌ ሲጠቅሱ አቶ ታዬ ደንዳ እንደውም እንኳን ሆነልን ነው ያሉት። ይሄ ከአሜሪካ ጋር መጣላታችን ለኛ እንደውም ጥሩ ነው፣ እሳቸው የሚሰሙ ምክንያት ነው፣ የውስጥ ኃይላችንን አንድ ላይ አድርገን መተባበር እንጀምራለን ይላሉ። ከአሜሪካ ጋር ስለተጣላን ስለዚህ እሰየው ነው ያሉት። በእኔም እንትን ሲናገሩ እሰየው ከአሜሪካ ጋር መጣላታችን፣ ማንም ከማንም ጋር መጣላት አይፈልግም።
የብልጽግናው
ጣላበት ምክንያት የለም። ከጠላት ጋር እንኳን ለመነጋገር መሞከር አለበት። ሀገርህን ለማዳን ምንድነው የሚባለው? ጎሽ ለልጇ ብላ ተወጋች ነው። ልጇን ለማዳን ስትል እሷ ተወጋች። ሀገርህና ህዝብን ለማዳን ስትል የውስጥ ስሜትን የራስን ስሜት ዋጣ አድርገህ የህዝብና ያገርን ጥቅም ማስቀደም አለብን። ዲፕሎማሲ ምን ይላሉ መሰለህ? ዲፕሎማሲ the highest form of war ነው። The highest form. ዲፕሎማሲ ትልቁ የፖለቲካም የመሳሪያም ዋናው እንትኑ እሱ ነው። እኔ ትዝ ይለኛል ተማሪ ሆኜ ዩጎዝላቭ ተማሪ ሆኜ ምንም ሰማ ነበር ደርግ በጫካ ከወያኔና ከሻቢያዎች ጋር እየተዋጋ ሻቢያዎች ጋራ ሮም ቁጭ ብለው የደርግ ተወካዮች ቁጭ ብለው ቡና እየጠጡ ይወያዩ ነበር you know በጫካ እየተዋጉ ቁጭ ብለው ይወያያሉ why that's diplomacy ይሄ ነው ከጠላት ጋር አንድ አልጋ ላይ መተኛት መልመድ አለብህ ጦርነት ማለት ያገርን ጥቅም የሚያስጠብቅልህ ከሆነ ጥቅምና ያገርን ጥቅምና ህዝብ የህዝብን ጥቅም የሚያስጠብቅ ከሆነ እነዚህ ሰዎች ግን የሚሉት እንኳን እሰየው አሁን በጣም ያዘንኩት የአቶ ሽመልስ
ግን የማቀው ዋንኛ ምክንያት የነበረው በተለይ በትግራይ ክልል የተደረገው ጦርነት ላይ ከህዋት ጋር መደራደር አለባችሁና የብልጽግና ወይም የፌደራሉ መንግስት በሰጠው ምላሽ ድርድር ያስፈልግም ባለው ነውና አሁን በርግጥ እነሱስ እንዳሉት ከብልጽግና ወይም ለኢትዮጵያ መንግስት ከህዋት ጋር መደራደር ሲችላሉ ለማቀብ ሲባል በዛ ካንጻር ደግሞ በተለይ አሁን የሀገሪቷ መንግስት የሰጠው የልብልብ ምላሽ ምን ያህል ርቀት ሲያስኬድናል በተለይ የብልጽግና ነው የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ምንም ችግር የለውም ቢልኩል እንደውም ለቀዝ ይበላው ሰንደ ነው ያንን ማቅረብ እንችላለን ብሎ ተናግሯልና እስከዛሬ ነገር ሲያልቀረበት ሁኔታ ሆኖ ይያለ በርዳታ ሲኖር ሆነን አሁን ማቀብ ሲጣልብን ምንም ችግር የለውም ማለቱ በርግጥ በእውነት በትክክል ይሄን ነገር ማቅረብ ይችላል ወይ የሚለው ጥያቄ በብዙዎች ይነሳና በዚህ ላይ ማልባትም ተጨምረው ነገር ካለ
ይኸውልህ በጣም ጥሩ ጥያቄ ነው ይሄ ነው አንዱ ችግራችንም ይሄ ነው የሀገር ውስጥ ፖለቲከኞች ቅድም ያልኩ አንዳንድ አክራሪዎች አንዳንድ የፖለቲካ ተንታኞች እንደሚሉት አንዳንድ አክራሪ የፖለቲካ ድርጅት መሪዎች አገሪቷ አልሆነ ቀውጥ ውስጥ እንድትገባ ስለሚፈልጉ ከውጭም ከሀገር ውስጥም ለማጣላት ይፈልጋሉ ከሚሉት አንዱ ምክንያት ያቶ ሽመልስ አብዲሳ ንግግር አዳምጡ ነው። እውነት ለመናገር አቶ ሽመልስ የኢትዮጵያን ፖለቲካ በቁንጮነት ከሚመሩት ዋናው እሳቸው ናቸው። ዶክተር አብይን እንኳን አንዳንድ ሰዎች አጥመላቸውም ተጽኖ እየተደረገባቸው ነው እስኪባል ያደረሱት እኔ ያንን ባላምንበትም የዶክተር ያን ያፈሮች መልስ አብዲሳ ስራና ንግግር ነው እንደዚህ ህዝቡ ሊያስብለው የደረሰው እኚህ ሰውዬ በአደባባይ ወጥተው የሀገርና የፖለቲካ መሪ ናቸው በአደባባይ ወጥተው እንዲህ አይነት አጸያፊ ከተራ ሰው እንኳን የማይነገር በአማራውና በሌላው ብሔር ላይ የሚናገሩትን አጸያፊ ንግግር በ ውጭ ሀገር መንግስት ላይ ሲናገሩ ያቺ ሀገር የዲፕሎማሲ ሰው የላትም ወይ አደብ ግዙ የሚል ሰው የለም ወይ የነቀዘ ስንዴ ነው የሚሰጠን ይላሉ። በአሁኑ ጊዜ ከአምስት ሚሊዮን ህዝብ በላይ ተርቧል አደጋ ላይ ነው እየተባለ በሚወራበት ጊዜ እኔ ስንዴ እሰጣችኋለሁ ቀጥሉበት ተጣሉ እኮ ነው የሚሉ ምንድነው የምናገኘው ከመጣላት ምንድነው የምናገኘው? ለቅጠየቀው ጥያቄ አሜሪካን ያቀረበችው ከወያኔ ጋር ቁጭላችሁ ተደራደሩ ነው የሚለው። ይው በዲፕሎማሲ ዓለም ላይ ሰዎች ውይይት ታድር ላይ የሚደርስ ጥያቄ ያቀርቡብሃል። አንተ ስማርት ሆነህ ያንን ጥያቄ እንዴት አድርገህ እንደምትታልፈው ማስረዳት ያንን እውቀት መያዝ ነው እንጂ እንደዚህ ካላችሁ እንዲያልልም አትልም ዲፕሎማሲ የግድ ከወያኔ ጋር መደራደር የሚለውን መቀበል የለባችሁም እኔም አልቀበልም ፐርሰናሊ በግሌ ግን እኔ ስላልፈለኩት አይደለም የህዝብ ጥያቄ የህዝብ ያገር ጥቅም የሚያመጣ ከሆነ አደርጋለሁ ግን በአሁኑ ጊዜ ያንን ፊት ለፊት ያነው ዋናው ጥያቄ ብሎ መነሳት አያስፈልግም ያ ጥያቄ እንዳለ ሆኖ ኢትዮጵያ ልታምናቸው ያመነቻቸው ነገሮች አሉ። የምንድነው ከዚህ በፊት ሲካድ የነበረው የኤርትራ ጦር ኢትዮጵያ ውስጥ አልገባም ይባል ነበር መግባታቸውን ሲያረጋግጡባቸው አዎ ገብተዋል
አዎ ገብተዋል ለምን ሰጡ
አዎ አንደገና ደግሞ ይወጣሉ አሉ አልወጡም ብለው ሲያረጋግጡ ምን አደረጉ ጀነራሉ ጀነራል ብርሃኑ ጁላ የልመና ደብዳቤ ነው ለኤርትራ መንግስት የላከው ባካቸው አስወጡልኝ ከሀገሬ አስወጡልኝ
አዎ
ኦኬ ዶክተር አብይ ተመላልሰው ሄደው አልወጡላቸው ምንድነው የሚያሳየው
በርግጥ የኤርትራ መንግስትም በተለይ ከህዋት የሚያደርስበትን ጥቃት በተለይ የኢትዮጵያ መንግስት ያንን የመልስ ወይም ደግሞ ማረጋጋጫ ስላልሰጠ ነው የተባለ ያለው የኤርትራ መንግስት ትግራይ ክልል ላይ መቀመጡ በራሱ
ሉዓላዊነት እንዴት ነው የድረስ ነው የሚሄደው ያንተ እንትኖች መቆጣጥ ስላልቻልክ ነው ወታደሩን አስገባለው ካልክ አንተ ሀያል ነህ ማለት ነው። 5 ሚሊዮን ማትሞላ 6 7 ሚሊዮን ማትሞላ ኤርትራ 150 118 ሚሊዮን የሚለው ሞላውን ኢትዮጵያዊ በቁጥር ስብ ካደረገች የሉዓላዊነት ገደል ገብቷል። አንድ እሱ ነው። ሁለተኛ የሚያሳዝነው ምንድነው እነዚህ ሰዎች የኤርትራ ጦር ኢትዮጵያ ውስጥ የለም ሲሉ ከቆዩ በኋላ አሁን መጨረሻ ላይ የኢትዮጵያ የጠቅላይ አቃቢ ህጉ ራሱ ያመነው አንድ ፋክት አለ። አክሱም ላይ 110 ንጹህ ትግራያኖች የኤርትራ ጦር ገሏል አሉ። ያንን ምንም ነገር ወታደር የለም። እነዚህን ጥቃቅን ነገሮች አዎ ጥቃቅናቸው እነዚህን ሶል ማድረግ ይቻል ነበር። ከዛ በኋላ ዋናው ጥያቄ ላይ የቲፒኤልኤፍ የማን ነው የወያኔ ድርድር እንደፍንትን መቅረብ የለበትም። እሱን ካላችሁ ሌላውን በሙሉ አንሰራ ማይባል ዲፕሎማሲ እንደሱ ነው ማለት ነው። አድማጭ አለ መሰለኝ።
አዎ መስመር ላይ አድማጭ አለ። አድማጭ መቀጠል ይችላሉ። አድማጫችን ድጋሚ መስመሩ ተቋርጧል። ድጋሚ ሞክሩል። እሺ መቀጠል ይችላል አመድ።
ይሄ ነው ዲፕሎማሲ ላይ እንደዚህ ነው የሚደረግ። ሌላው የሚያሳዝነው የዲፕሎማሲ አናልፋቤቶች መሆናችንን በአሁኑ ጊዜ ኢትዮጵያን የሚያክል የዲፕሎማሲ እውቅ የዲፕሎማሲ ሰዎች ያሏት ሀገር ቅርታ አድማጭ ስልክ እንትን እያለን ነው አሎ ተናስተን ለመግባት ፈልጋው ነው። እሺ ቆይ አንዴ ቆዩኝ አንዴ ቆዩኝ አንዴ ትክክል ላስገባው ተጫነው እሱ በቃ ከዛ ብልጭ ብልጭ ይላል። አዎ በቃ እስቲ አሁን እሱ ወደ ላይ አርገው። ሌላው እንግዲህ ቴክኒኩን እየሞከርን ነው። ይቅርታ አድማጮቻችን በየጊዜው አዳዲስ ተማሪዎች ያሰለጠንን ሁላችንም ማማርተሮች ስለሆንን ለዚህ ነው ይቅርታ ያደርጉልን። እየሞከርን ነው አድማጮቻችን ለማስገባት። ለማንኛውም ትልቁ የጀመርኩት ምንድነው ትልቁ የኢትዮጵያ በአሁኑ ጊዜ ያላት ውድቀት የሚታየው ምንድነው በዓለም አቀፍ የዲፕሎማሲ መድረክ ላይ ነው። ምን ያህል የዲፕሎማሲ እውቅ ሆኑ እነ ጎሽ ወልዴ እነ አክሊሉ ሀፍቴን ሀፍቶልድን የመሳሰሉ እነ ዶክተር ከተማ ይፍሩን የመሳሰሉ ኤክስፐርቶች የነበሯት በአለም ደረጃ ታዋቂ ዲፕሎማቶች የነበሯት ሀገር ዛሬ ወድቃ በዘርና በሃይማኖት ብቻ እየተመረጡ የሚሾሙ ይቅርታ ለዚህ አነጋገሬ የፖለቲካ ወይም የዲፕሎማሲ አናልፋቤቶች ባሉባት ሀገር የኢትዮጵያ ጉዳይ እዚህ ደረጃ መድረሱ ያሳዝናል። ምሳሌ በጣም ካሳዘነኛ አንዱ ምንድነው አቶ ሽመልስ አብዲሳ ያንን የመዘላበድ ልምዳቸውን በመቀጠል የነቀዘ ስንዴ ነው የሚሰጡን ስንዴ እኔ ገበሬ ነኝ ያቀርብላችኋለሁ በሚሉበት አፋቸው ህዝብ እሳቸውን ያው መቼም ማጨብጨብ ምን ወዳለንና ባብዛኛው እሳቸውን ለማስደሰት ብለው ሰው እዛ ሲስቅና ሲያጨበጭብ አሜሪካንን የነቀዘ ስንዴ ነው የምትሰጠን እንኳን ገደል ገባልን በሚሉበት ጊዜ ከሁሉ በላይ ያሳዘነኝ የውጭ ጉዳይ ሚኒስቴሩ አቶ ደመቀ መኮንን እዛው ቁጭ ብለው ሲያጨበጭቡና ሲስቁ በተለይ ሲስቁ ማየቴ በጣም ነው ያሳዘነኝ። የዲፕሎማሲያችን ቁንጮ መሆን የነበረባቸው የውጭ ጉዳይ ሚኒስቴሩ የውጭ ጉዳይ ሚኒስቴር እንግዲህ የዲፕሎማቶች ሁሉ የበላይ አዋቂ ነው። እሳቸው እንደዛ አይነት አጸያፊ ዲፕሎማሲ ቃል ሲናገሩ የውጭ ጉዳይ ሚኒስቴሩ እዛ ቁጭ ብለው ማጨብጨባቸው ወይንም መሳቃቸው በተናገሩት ንግግር መደሰታቸው በጣም በጣም መውደቃችንን የሚያሳይ ነው። እንዴት አድርገው ነው እኚህ የውጭ ጉዳይ ሚኒስቴር ስለ ኢትዮጵያ መወያየት የሚችሉት ከሌሎች ሀገሮች ጋር? እንዴት አድርገው ነው ኢትዮጵያ ከአሜሪካኖች ጋር ተወያይታ ሰላም እንዲፈጠር ልታደርግ የምትችለው? እንዲህ አይነት የውጭ ጉዳይ ሚኒስትር ተቀምጦ የዲፕሎማሲ ሀሁ ያልቆጠሩ ሰው የ115 ሚሊዮንን ህዝብ አሳዛኝ ሁኔታ ላይ የከተቱ ሰው እንዴት የዲፕሎማቶች የበላይ ይሆናሉ? ብዙ ጊዜ በዚህ ሬዲዮ ዲፕሎማቶች ሲወቀሱ ሰምተናል። በውጭ ሀገር የተሾሙ ዲፕሎማቶች ትክክል ነው ዘረኞች ምንም የውቀቱ ሀሁ የለላቸው እንደተሾሙ እናቃለን በየቦታው በዘርና በፖለቲካ ጥገኝነታቸው ብቻ። ሆኖም ግን የውጭ ጉዳይ ሚኒስቴሩ በእንደዚህ አይነት ንግግር ላይ ቁጭ ብለው ጥርሳቸውን በፈገግታ ሲያሳዩ መስማት እንደዚህ አይነት አጸያፊ ቃል ሲነገር መስማት ያሳፍራል። በጣም ነው የሚያሳፍረው። ይሄንን ታዝበናል። ይሄ ካልታረመ ዋጋ ያለውም አይመስለንም። በዲፕሎማሲ አገር ከጎረቤት አገሮችም ሆነ ከሩቅ አገሮች በጠቅላላው በሰላም መኖር የምትችለው ዲፕሎማሲው በከፍተኛ ደረጃ የሰለጠነ ሲሆን ነው። አለበለዚያ ግን ከሁሉም ጋር እንዳበደ ውሻ እየተናከሰን ብቻችንን ልንቀር ነው። ሌላው የታዘብኩት አሁንም ሌላ ደግሞ የሚሰጡት አስተያየት አለ ታዛቢዎች ኢትዮጵያ ሲናገሩ አንድ ሚሊዮን ህዝብ ይጂ ኤምባሲው ሄጄ የአሜሪካንን ባንዲራ አቃጥላለሁ። እስቲ አሜሪካ ባንዲራ ስለተቃጠለ ምንድነው የኢትዮጵያ ህዝብ የሚያገኘው ጥቅም? እልቅ አሜሪካንን በዲፕሎማሲ አሳምኖ የምትወስደው እርምጃ ትክክል አይደለም የሚል አሳምኖ አቋማን እንድትቀይር ማድረግ እንጂ አሜሪካንን በባንዲራ ቀጥለንብሻልና የምትወስደው እርምጃ አቋርጭ ማለት የማይሆን ነው። ዲፕሎማሲን አለመረዳት ነው። እንደውም አንዳንዶቹ አሁን ምን ይላሉ? ኤርትራ ከኢትዮጵያ ጋር አቆማለች፣ በአሜሪካ ጥያቄ ላይ ከኢትዮጵያ ጋር አቆማለች ይላሉ። በምን ሁኔታ እንደምትቆም አልገባኝም። እኔ ለሌላውም የገባው አይመስለኝም። ኤኒዌይ ስልኩን ችግር ፈጥሮብናል መሰለኝ እና እየሞከርን ነው። ይደውሉ፣ አሁንም ሞክሩ። እንዴት አርጋችሁ ልትገቡ እንደምትችሉ ቼክ እናደርጋለን። Thank you.
ይሰማል። ኦኬ እሺ ምስተማ ከሆነ እንግዲህ አመሰግናለሁ አመች የኢትዮጵያ ድምጽ ሬዲዮ። እንግዲህ አንዱ ቴክኒክ ችግር የተፈጠረው በእንደሌለቱ ሰለፍ ምክንያት ነው። ይቀጣ ይደረግልን
ማለት በጣም እናመሰግናለን አርማጫችን በተደጋጋሚ እንደሞከሩ እኔም በስልክ ያወራውና የመለስኩለት ነበርና እርሱም እንደሚረዳን ተስፋ አድርጋለሁ። ሐሳቡን መከተል ይችላሉ።
መልካም እሺ አመሰግናለሁ። እንግዲህ እየተዋያችሁበት ያለው ረስ እንግዲህ አሜሪካ በኢትዮጵያ ላይ የጣለችውን የጉዞ ማዕቀብ በተመለከተ እንዲሁም አውሮፓውያን እያስተጋሉትን ተመሳሳይ የማዕቀብ ስራዎችን በተለይም ደግሞ ከዛም ባሻገር ኢትዮጵያ በተለያዩ ብድር ምክንያት አገኛቸው የነበሩ የገንዘብ ቀባዎች ላይም የተደረጉ ያሉ ሴራዎችን በተመለከተ ነው። እንግዲህ እኔ ለመስጠት የምፈልገው ሀሳብ በዋናነት በዚህ ዙሪያ ላይ የኢትዮጵያ መንግስት እየተከተለ ያለው በተለይ በውጪ እና በዲፕሎማሲ ውጪ ግንኙነት እና ዲፕሎማሲ ላይ እየተከተለ ያለው ፖሊሲ ውጤት ነው ባይኔ። ምክንያቱም አሁን ያሁኑ ብልጽግና ትላንትናም ኢህአዴግ ይከተል ያለው የዲፕሎማሲ ሂደት ምናልባትም ለእውቀትንና አቅምን መሰረት ያደረገ ሳይሆን ኮታን መሰረት ያደረገ የግል የፖለቲካ ጥቅምን እንጂ ሀገርን ጥቅም የሚያስቀድም ስላልነበረ በዛ ሂደት ውስጥ ትልልቅ አቅም ያላቸው ጉንቱ ኢትዮጵያኖችን በማሰለፍ ፈንታ ለፖለቲካ ጥቅም ቅድሚያ የሚሰጡ ካድሬዎችን ብቻ በዲፕሎማሲ ዘርፍ አሰልፏል። ይህ ደግሞ በተደጋጋሚ ኢትዮጵያ ከጊዜ ወደ ጊዜ እያገኘችው የመጣችው እያሽቆለቆለ ያለው የዲፕሎማሲ ስራ ውጤት ነው ባይ። አሁንም የኢትዮጵያ መንግስት ዞር ብሎ ሊያጠናው የሚገባው የዲፕሎማሲ መርህ አረዳድና የስራ ሂደቱን ነው ብዬ አስባለሁ። ከዛ በተረፈ ኢትዮጵያ ውስጥ ያሉት ኢትዮጵያውያን በተጨማሪ ከኢትዮጵያ ውጪ ያለው ዲያስፖራ የምንለው ወይም እንደኔ አይነት ያለው ማህበረሰብ የሚያደርገው ጫና ግፊት ትልቅ ውጤት አለው። ይህንን ውጤት ባለፈው ከዚህ ቀደም የዛሬ 3 አመት አካባቢ ሪዞሉሽን 128ን ውጤት አምጥቷል አይተናል። አሜሪካኖችን አስተብ ከመቀየር በኢትዮጵያ ውስጥ የነበረውንም አምባገነን ስርዓት ህወሓትን ምን ያክል ጫና ፈጥሮ ወደ እጅ እንዲሰጥና እንዲበረከት እንዳስገደደው አይተናል። ሶ ትልቁ ኃላፊነት ከዲፕሎማሲ ስራ ማህበረሰብ ትልልቅ አቅም ያላቸው በዲፕሎማሲ ዘርፍ ልምድም እውቀትም ያላቸው ኢትዮጵያኖችን ጨምሮ ዲያስፖራው ትልቅ እንቅስቃሴ ማድረግ ይኖርበታል። ሀገሬ ማዳን እንቅስቃሴ መኖር አለበት። ኢትዮጵያ ከሌላው ዓለም ጋር ተዛዝተን
ጣሎ ማዕቀብ ላይ በቀጣይም በሚጣሉ ማዕቀቦች ላይ ምንድነው ግን ኢትዮጵያ ላይ የሚፈጠረው ተጽዕኖ እንደ ሀገር ሊፈጠርብን የሚችለው ተጽዕኖ ምንድነው?
እንደ ሀገር ሊፈጠር የሚችለው አንደኛ የውጭ ግንኙነታችን ፖሊሲ ወላ ምንድነው ውጭ ግንኙነታችን ላይ ያለው ተጽዕኖ ከፍተኛ ነው። ሀገር አሜሪካ እንደው ለፖለቲካው ነገር እንጂ የሚኖረው ተጽዕኖ በእርዳታውም በተለያዩ ውጭ ግንኙነቱ ላይ የሚኖረው ተጽዕኖ ከፍተኛ ነው። አሜሪካ አንድ ሀገር ብቻ አይደለች። የአሜሪካን ፊት ማዞር ተከትሎ እሷን ደጅ የሚጸኑ እሷም ወዳጆችም የሆኑ ሀገሮች በቀጥታና በተዘዋዋሪ ተጽዕኖ በመፍጠር ኢትዮጵያ ላይ ያለውን ተጽዕኖ ኢትዮጵያ ላይ ያለው ሁኔታ ወይም በጎ ሁኔታ ያላቸው ምልከታ የመቀየር ትልልቅ አቅሞችን መፍጠር ይቻላል። የጉዞ ፖሊሲ የመጀመሪያ ይፍሉ የዲፕሎማሲ ወይም የመጀመሪያው የማዕቀፍ ሂደት ይሁን እንጂ በቀጣይነት የተለያዩ ስራዎች ነው አሉ። የገንዘብ ከባ እርዳታን ከመከልከል ጀምሮ የሚመጡ ውጤቶች አሉ። ይሄ ደግሞ አንዲት ሀገር አድጋ ገና ለማደግ ገና እየተጠራጠረች ያለች እንደ ኢትዮጵያ አይነት የደሃ የተባሉ ሀገሮች ላይ የሚፈጥረው ተጽዕኖ ትልቅ ነው። ኢትዮጵያ ውስጥ ያለው የኑሮ ሁኔታ፣ የኢኮኖሚ ሁኔታ የምናውቀው እነዚህ ሁኔታዎች ወደንም ተላንም በተለያዩ አለማቶች ድጎማ ተደግፎ ያለ ሀገር ነው። ይሄ ደግሞ በውጭ ግንኙነታችን በሰከነ ስሜት ይታይ የሚገባው አሁን እናንተም ያቀረባችሁት እውቀትን መሰረት ያላደረገ ከስሜት በመነሳት ባለፈውም እንግዲህ ኦሮሚያ ብልጽግናም እንግዲህ የኦሮሚያ ክልል መስተዳድርም ኃላፊነት የጎደለው ንግግር ሲናገሩም ሰምተናል። ይህ ነገር ከነገ ወዲያ ሊያመጣው የሚችለው ተጽዕኖ ምን እንደሆነ መታወቅ አለበት። ይሄ በበሰለ የዲፕሎማሲ እውቀት ባላቸው ሰዎች በጥናት ሊያዝ የሚገባ በስክነት ሊታይ የሚገባ ነው። ማህበረሰብን በስሜት መንዳት ሳይሆን የስሜት ውጤት ምንድን ነው የሚለውን ከግምት ውስጥ ወጥቶ በተለይ ፐብሊክ ፊገር የሆኑ ሰዎች፣ በፖለቲካ ፊት ለፊት የቆሙ ሰዎች የሚሰጡትን አስተያየትና የሚጽፉትን ነገር ሁለት ሶስት ጊዜ ቆም አድርገው አጤነውት ውጤቱ ምንድን ነው የሚለውን አስቡ ቢሆን ለሀገራችንም መልካም ነገርን ያመጣል። ከሌሎች ከትልልቅ ሀገሮች ጋር ከተራራ ላይ የሚወርዱ ትልልቅ ድንጋዮች ጋር ተጋጭተን ልታቆማችን በዘዴ በብልሃት ነው። በተለይ ሳተክት መንግስት በተለይ አቅም ያላቸው ትልልቅ ዲፕሎማቶችን በማማከር ኢትዮጵያ ውስጥ አቅም ያላቸው እድል ያላገኙ ወይም ያለው የፖለቲካ ሁኔታ አልፈቀደላቸው ትልልቅ ዲፕሎማሲ አቅም ያላቸው ሰዎችን ወደፊት በማምጣት በማቅረብ ከአሜሪካ ጋር ያለውን ነገር መለወጥ ነው። ሁለተኛ በትግራይ ክልል ያለውንም ሪያሊቲ ማስቀየር ያስፈልጋል። እዛ ውስጥ ያለውም እውነት አለ፣ ሂውማን ራይትስ ቫዮሌሽንስ አለ። ግን አንድ እውነታ መረዳት የዓለም ማህበረሰብ መረዳት ያለበት ኢትዮጵያ የገጠማት ያለው ጦርነት ነው። ኢትዮጵያ ውስጥ ያለው ነገር ትግራይ ክልል ውስጥ ያለው ጦርነት ነው። የመካት በዛም ላይ ሲያልፍ በግፍ የመጨፍጨፍ ትልቅ የጦርነት እዳ ውስጥ ገብተን ያለን። ጦርነት ምንም አይነት የሰርግ አይደለም። የምታገኘው ውጤት መልካም የሚያስጨበጭብ ደስ የሚል አይደለም። የጦርነት ውጤት ሁሉም ሰው ሊያውቀው ሊረዳው ይገባል። ይህንን በዓለም ዙሪያ ሌሎቹ እዛው ክልል ያሉ ልጆች ደምክማቸው የጎደለባቸው ሰዎች እንደሚያጠነጥሩት እንደሚያዘዱት ሳይሆን ኢትዮጵያ የገባችው ሁሉንም ያሳዝን፣ ሁሉንም ያሳፍር፣ ሁሉንም የሚያስተክዝ እያንዳንዱ ትግራይ ሲሞት ሁላችን ደስተኛ አንሆንም። ግን የገባነው ጦርነት ነው፣ ሀገር የማዳን ሂደት ነው። ይህ ደግሞ የመንግስትም የማህበረሰብም ግዴታ ነው። ሰው ይህንንም ሁሉም ሰው እንዲረዳው፣ የዓለም ማህበረሰብ እንዲረዳው እያንዳንዳችን ጥረት ማድረግ አለብን። አቅም ያላቸው በተለይ በተለያየ ኮርነር ውስጥ በዓለማችን ውስጥ ያሉ አቅም ያላቸው ኢትዮጵያኖች ብዙ መስራት የሚችሉ አሉ። ዛሬ ላይ ነቅተው ግን ሀገር በማዳን ሂደት ውስጥ ትልልቅ ስራዎችን መስራት ያስፈልጋል። አንደኛ። ሁለተኛ፣ ዘላቂ ሰላም ለማምጣት በተለይ ከኢትዮጵያኖቹ በተጨማሪ ደግሞ በዋናነት ትግራይ ውስጥ ያሉ አክቲቪስት ነን የሚሉ ሰዎች፣ ሊቃን ነን የሚሉ ሰዎች ይህንን ትልቅ ሮል መፍጠር መቻል አለባቸው። ናሽናል ዲያሎግ እና ይቅርታ ይቅር የመባባል ስሜት መፈጠር መቻል አለበት። ይህ ስሜት የመጀመሪያው ስሜት መምጣት ያለበት ግን ከትግራያኖች መሆን መቻል አለበት። እዛ አካባቢ ካሉ ይህ ኢትዮጵያ ህዝብ ለሰላሳ ዓመት ሲደማ ሲቆስል ሲያዝን የነበረ ስሜት አለ። ያ ስሜት መሻር አለበት። ያ ስሜት ተሽሮ በይቅርታ ወደፊት ለመሻገር ሁላችን በአንድ ላይ ቆመን የገባንበትን ችግር በጋራ ለማስወገድ ይቅር የመባባል አብሬን መሰብሰብ ስሜት ውስጥ የምንገባበትን ሂደት መጀመር መቻል አለበት። ሁላችን ዲያስፖራዎች ይህንን አገርን የማዳን ተልእኮ ተቀብለን ልናሻግር ይገባል። በየሀገራችን ዲያስፖራ በተለይ በየሀገሩ በሚኖርበት አካባቢ በንቃት በመሳተፍ ያለውን ፖሊሲ ግንዛቤ መፍጠር ልዩነት ማምጣት እንችላለን።
እሻቱ መምራቱ በትዕግስት በተደጋጋሚ ደውለው በጣም ገንቢ የሆነ አስተያየት ሰጥተውናል። እጅግ እናመሰግናለን። ሌሎች አድማጮች ስላሉን ለእነሱ እድል ለመስጠት ነው። በጣም ታንኪዩ። እሺ፣ ሌላ አድማጭ መስመር ላይ ያሉ መቀጠል እንችላለን። ሄሎ አድማጭ። ሄሎ። እሺ፣ የአድማጫችን ስልክ ተቋርጧል። ክብራን አድማጮቻችን፣ አሁን በሰጠናቸው ርዕሶች ላይ በተለይ ተጨማሪነት ብታነሱ ደስ የሚለኝ። አሁን በተለይ በኢትዮጵያ ላይ የተጣለው ማዕቀብ አሁን እንደ ሀገር በተለይ የአውሮፓ ሀገሮች ተመሳሳይ ማዕቀብ ሊጡ እንደሚችሉ ዝግጅት እያደረጉ ነው ሰምተናል። በተለይ ኢትዮጵያ ወደ ውስጥ ኤክስፖርት የምታደርጋቸው የጥሬ ዕቃ ምርቶች አሉ፣ የቆዳ ኤክስፖርት፣ የቆዳ ውጤቶች አሉ። ያ ምርቶችን በተለይ ወደ አውሮፓ ሀገራት በስፋት እንደምትልክ ይታወቃልና እነዛ ማዕቀቦች፣ የኢኮኖሚ ማዕቀቦች ሲጣሉ ኢትዮጵያ ላይ የሚፈጥረው ተጽዕኖ ምንድነው የሚሉ ሐሳቦችንም ያስተካክካችሁ ወይም ያያዛችሁ ብትሰጡን እንቀበላለን። ኦኬ፣ በስልክ መስመሮቻችን በ0819100 እየደወላችሁ ተጨማሪ አስተያየት መስጠት ትችላላችሁ።
ሰማች?
ሄሎ ሄሎ
ሄሎ ይሰማል?
ይሰማል። አዎ
እሺ መቀጠል ይችላል።
እሺ እኔ አሁን ወቅታዊ ስለ ሀገራችን ሁኔታ እየተወያያችሁበት ባለው ርዕስ ላይ አገራችን ከፍተኛ አጣብቂኝ ውስጥ ነው ያለችው፣ ከፍተኛ ችግር ውስጥ ነው ያለችው በውስጥም በውጭም። ትልቁ የችግሩ ባለቤት ብዙ ነገሮችን ማንሳት ይቻላል። ለዚህ ሁሉ አጣብቂኝ የዳረጋት ያለው አገዛዝ ያለው ስርዓት ነው። በተለይ በዲፕሎማሲው ረገድ ኃላፊነት ይሰማቸዋል ተብለው የሚባሉ የመንግስት አካላት ሳይቀር ፕላስ የመንግስትን ደግፋለን የሚሉ አካላት ቀደም አህመድም ሲያነሳቸው ነበሩ። ጉምቱ ፖለቲከኛ በኢትዮጵያ ፖለቲካ ውስጥ ረጅም ታሪክ አላቸው ተብለው ከሚባሉት ከእናቱ አንዳርጋቸው ጽጌ ጀምሮ ምን አይነት አስተያየት እንደሚሰጡ ምን አይነት የወረደ በዚህ ዘመን የማይጠበቅ ነገር አስተያየት ሲሰጡ አይተናል። በተለይ እንደ አሜሪካ ካለች ሀገር ጋር የሚደረግ ግንኙነት አይደለም በመንግስት ኦፊሻል ደረጃ እንደው ትንሽ ተጽዕኖ ፈጣሪ ነኝ ብሎ የሚልም አክቲቪስትም ጋዜጠኛም የሚናገረውን ነገር መጠበቅ የሚያስፈልግ ይመስለኛል። ምሁራን የተባሉት ራሱ የሚሰጡትን አስተያየት አይተናል። እና አሁን ለምሳሌ አቶ እንዳለ ንጉሴ የሚባሉ በኢትዮጵያ ሲቪል ሰርቪስ ኮሌጅ የዲፕሎማሲና ዓለም አቀፍ ግንኙነት መምህር ናቸው። እኚህ መምህር ማዕቀቡ የአሜሪካን የዲፕሎማሲ መዳከም ማሳያ ነው ይላሉ። እና አሜሪካን ምን ያህል በዲፕሎማሲ እየተዳከመች እንደመጣች ነው እኚህ መምህር የተባሉት ባለሙያ የተባሉት በዘርፉ ላይ። እንግዲህ እኚህ ሰውዬ የሚያስተምሯቸው ተማሪዎች አሉ። እንግዲህ እንዴት አድርገው ነው ትምህርት የሚሰጡት? እና ቅድም ድምፁን ቆርጣችሁ ያሰማችሁን አንድ እንትን አለ፣ ቪዲዮ ድምፅ አለ። እኛ ፖለቲከኛ ምን አይነት አስተያየት እንደሚሰጡ ደጋፊዎች፣ የመንግስት ደጋፊዎች መንግስትን ደግፋለን ብለው የሚሉ አካላት ኤርትራን ለምሳሌ ያነሳሉ። ኤርትራ 20 ዓመት ሙሉ በማዕቀብ የጠገበች ሀገር ነች ብለው ኤርትራን በሮል ሞዴል ያነሳሉ። አሁን ይሄ ነገር ለእኛ ይጠቅመናል ወይ? እንደው ጤነኛ የሆነ ሰው በተለይ ያነበብን ብለው የሚሉ ሰዎች የሚሰጧቸው አስተያየቶች እንደዚህ አይነቱ አካሄድ ለኛ ይጠቅመናል? ኤርትራ ሮል ሞዴል ተደርጋ ልትወሰድ የምትችል ሀገር ናት ወይ? በጣም የሚያሳዝን ነገር ነው። እና ሀገርን ብለን ስንል ሀገር ለኔ ይገባኝ እንግዲህ ከተማረው እስካልተማረው ጋራ ሸንተረሩ፣ ንፋሱ፣ ወንዙ እና በዛ ውስጥ ያለው ሰብአዊ ፍጡር ሰው ነው ለኔ እስከሚገባኝ ድረስ። እና ይሄንን የምናስብ ከሆነ እንደ ሀገር የምንቆረቆር ከሆነ ሀገራችን ያለችው አጣብቂኝ ውስጥ ነው። ህወሓት በራሱ በጫረው ጸብ አልጠግባይ ሲተፋ ያድራል እንደሚባለው ትናንትና መቀመቅ ውስጥ የከተታት ህወሓት ነው ለዚህ ሁሉ ጦስ። አሁንም እንደገና ደግሞ ከውጭ ጠላቶች ጋር አብሮ አገሪቷን እንደገና መልሶ አፈርልሶ ለመነሳት የማያደርገው ነገር የለም። ግብጽን በለው ሱዳንን በለው አሜሪካን በለው ሄዶ እንትን አድርጓል። ኦልሬዲ የዚህ ሁሉ ክሽፈት ደግሞ ዲፕሎማሲው ነው። ዲፕሎማሲውን የሚመሩት አካላት የእውቀት ችግር አለ። ዝም ብሎ የባዶ ቀረርቶ የባዶ ድንፋት አለ። እንደነ ሽመልስ አብዲስ አይነት ንግግርን ስናይ እንደ አቶ ደመቀ አይነቱ ለዛ ንግግር ጭብጨባና ፈገግታ ስናይ ስለዚህ በጣም ሀገራችን እንትን ውስጥ ነው ያለችው። እኔ አሁን ትልቁ ነገር አንደኛ በዚህ ሰዓት አሁን እኔ መንግስት ኃላፊነት ተሰምቶት አንዳንድ ማሻሻያዎችን አድርጎ የህዝቡን አንድነት ጠብቆ ጥበብና እውቀትን በያዘ መንገድ ዲፕሎማሲውን መልሶ ሊያክም ይችላል ብዬ ለማለት ትንሽ ይቸገራለሁ። እኔ ጨለምተኛ አይደለሁም፣ ተስፋ አልቆርጥም። በሀገሬ ላይ ተስፋ ለመቁረጥ ደግሞ ተስፈኛ መሆን ሁልጊዜ ነገ ሲነጋ ሌላ አዲስ ነገር ይመጣል ብዬ ተስፋ አደርጋለሁ። ስለዚህ ሰሞኑን እንኳን አሁን የብልጽግና ከፍተኛ አመራር አለው መስመር ላይ ነኝ። ሄሎ
አሉ ይሰማሉ? ቀጥሉ።
ሰሞኑን እንኳን የብልጽግና ከፍተኛ አመራሮች ስብሰባ ላይ ነበሩ። በዚህ ሀገራችን ከፍተኛ አጣብቂኝ ውስጥ በገባችበት ሰዓት ቢያንስ ይህንን ችግር ልናልፍበት የምንችል የሀገሪቷን የውስጥ ችግር ሊያክም የውስጥ ቁስል ሊያክም የሚችል ሊጠግን የሚችል አንዳንድ ማሻሻያዎችን ያደርጋሉ ብዬ ጠብቅ ነበር። አንዳንድ ማሻሻያዎችን ያደርጋሉ። መጫኛ በሆነ መግለጫቸው ውስጥ ምንም አይነት እዚህ ግባ የሚባል ምንም ተስፋ ነው ያጣሁበት ባዶ የሆነ ነገር።
አሁንም ህዋት ካራክሎ ቤተ መንግስት እስከሚባረር ሲያቀራራ እንደነበረው አይነት ቀረርቶ ነው አሁንም ጥሩ እንደሆነ ሌላ ሌላ ሀተታ ነው እንትን ያደረጉትና ቢያንስ የውስጥን አንድነት ሊያስጠብቅ የሚችል አሁን ዜጎች በአሁኑ ሰዓት ወጥተው ለመግባት ከፍተኛ ስጋት ውስጥ ነው ያሉት። ከፍተኛ ስጋት ውስጥ ከ900 ሺህ ከትግራይ ከሚባለው ክልል ውጪ ከ900 ሺህ በላይ ተፈቀናቃይ ያዘ ክልል አለ። እኔ አይደለሁም ይሄን ዳታ እንትን ማረለው ራሱ መንግስት ነኝ የሚለው አካል ተፈናቃዎች ኢንተርናል ዲስፕሌስመንት 900 ሺህ ተፈናቃዎች አሉ ትግራይ ከሚባለው ክልል ውጪ ማለት ነው። ጉራ ፈርዳ ላይ ይሆነ ያለው ነገር በዚህ ሁለት ቀን ሶስት ቀን ጉራ ፈርዳ ላይ ይሆነ ያለው ነገር እያየን ነው። አንድ በሬ በአሁኑ ሰዓት ኢትዮጵያ ውስጥ ባለው ገበያ ከ10 ሺህ እስከ 20 ሺህ ነው። አርሶ አደሮች ለደህንነታቸው አካባቢያቸውን በዚህ ቀን ለቀቅ ውጡ ተብለው ከ500 ብር እስከ 2500 እስከ 2500 ብር ድረስ ሸጠው በሬያቸውን አካባቢውን ለቀው እንዲሰደዱ እየተደረገ ነው። ወለጋ ላይ ግድያ አለ በዚህ ሰዓት ቤኒሻንጉል ላይ ግድያ አለ። ምስራቅ አማራ አካባቢ ተብሎ የሚባለው አካባቢ እስካሁን ድረስ ምንም እንደዚህ ግብ አንድ ወር ሙሉ ጥፋተኞች ስልጣን ላይ ነው ያሉት ከቀበሌ አመራር ጀምሮ እስከ ዞን አመራር ድረስ። ቢያንስ ህጋዊ እርምጃ ቀርቶ ፖለቲካዊ እርምጃ እንኳን ክልሉ አማራ ክልል ተብሎ የሚባለው ክልል የሚያስተዳድረው ክልል ውስጥ እንኳን ያንን እርምጃ መውሰድ አልቻለም። ለምንድን ነው ያላደረጋቸው ይሄን ተብለው ሲባሉ የሚፈሩት አካል አለ። ምን ብለን ነው ያንን ልዩ ዞን አመራር እንትን የምናደርገው? እንደዚህ አይነት ነገሮችን ውስጥ ሳያክሙ የህዝብን አንድነት አስጠብቆ እኔ አሁን ሀገር ስለሚባለው ነገር ሀገራችን ዳፈር ሀገራችን በውጭ ጠላት ወድቃለች በውጭ ተላላኪዎች እንደዚህ ሆናለች የሚባለው ነገር መጀመሪያ ሲዛ ጋር ወጥቶ ለመግባት ለመኖር በህይወት ለመኖር እንኳን ስጋት ያለበትን ህዝብ እንትን እንስተው ሰላሙን እናስጠብቅለት። ከዛ ከዚህ ውጪ ባለው ነገር እንደገና ደግሞ በአደባባይ ቀረርቶና በአደባባይ ንግግር አይደለም ምን እስከሚገባይ ድረስ ይዘርፉ ባለሞችም እንደሚሉት ከመጋረጃ በስ ያለባቸው ስራዎች ጥበብ በተሞላቸው በእውቀት በተደገፈ መንገድ መስራት የሚገባቸው አካላት እንዲሰሩ እድል ይሰጣቸው። አደባባይ ወጥቶ ወይም ተቃውሞ ሰልፍ በማድረግ የአሜሪካን ባንዲራ በማቃጠል አይደለም። እውቀት እውቀት በሚፈልገው ቦታ ላይ የእውቀቱ ባለቤት ሊሆኑ ሰዎች ያንን ቦታው እድል ቢሰጣቸው ጥሩ ይመስለኛል። እኔ አደባባይ ወጥቶ በመልካም ብቻ አይደለም ዲፕሎማሲውን ማሸነፍ ወይም እኛ እንዲህ ነን ብሎ ማለት የሚቻለው የአሜሪካን ጫና እንትን ማድረግ የሚቻለው አሜሪካ ከአድሚኒስትሬሽኑ በአሁኑ ሰዓት አንዳንድ እዛ አካባቢ ለቅርብ የሆኑ ሳኒተሮቹን በተለያየ መንገድ ያነጋገሩ ያሉ የኛ ሰዎች እንደሚሉን ከሆነ አድሚኒስትሬሽን ላይ ያለው አይደለም ከጉዞ ማዕቀብ ከኢኮኖሚ ማዕቀብ ሌላም እርምጃ መውሰድ ሁሉ እንደሚያስብ ነው የባይደን አስተዳደር እየሰማን ያለን። ሌላ እርምጃ ሁሉ መውሰድ እንደሚፈልግ ሁሉ ነው እንትን ይላል። ይሄንን ግን ዝም ብሎ እንትን በማድረግ አይደለም እኔ እንትን ማድረግ ያለበት ሴኔቶቹን እንዴት አድርገን ነው አክሰስ ማድረግ ያለብን ምንድነው እኛ ያልሰራናቸው ስራዎች ምንድነው ብሎ ቆም ብሎ ለሀገር የሚያስብ መሪ ለሀገር የሚያስብ ምሁር ለሀገር የሚያስብ ማንኛውም ተቆርቋሪ እውቀቱ አቅም ያለው የሚል አካል ቀስ ብሎ ለዛ መፍትሄ መስራት ነው የሚያስፈልግ የሚመስለኝ። እኔ በመፈራረጅም አንዱን ባንዳ አንዱን ሀገር ሻጭ አንዱን ከጠላት ጋር ተባባሪ በማድረግም መፍትሄ የሚመጣ አይደለም። አገር ውስጥ ያለውን ችግር መጀመሪያ እስቲ ጤናኛ የሆነ ሰው አገሩ ያገርሱን ሰላም መንግስት ያስጠብቅ ብሎ ፑሽ ያድርግ። የችግሩ ፈጣሪዎች እኮ ስልጣን ላይ ያሉ ናቸው። እነሱ መልስ አብዲሳ ናቸው እኮ የችግሩ ፈጣሪዎች። እነሱ ባሉበት እነታዬ ዳንዳ ናቸው እኮ የችግሩ ፈጣሪዎች። የሚናገሩት ንግግር እያየን ነው። እነኚህ ሰዎች ባሉበት ሁኔታ ላይ አገሪቷ ሰላም ሆና ተረጋግታ እውነት አሁን የውጭውን ጠላት በአንድነት የኢትዮጵያዊ ቆሞ ለመመከት ሊያስችለው የሚችል ምን አይነት እንትን አለ?
አድማጬ እጅግ አመሰግናለሁ። እንግዲህ እርስዎ የሚሉት ምንድነው ከሶሉሽኑ አንዱ ከመፍትሄው አንዱ በዲፕሎማሲው የሀገርን ጥቅም ሊያስጠብቁ የሚችሉ ዕውቀት ያላቸው ወደፊት ይውጡ፣ እነዚህ ዝም ብለው በስሜት የሚደነፉ ያቁሙ፣ ሌላው ዋናው የሀገሪቱን የውስጥ ችግር ለመፍታት ሁሉም የተቻለውን ያድርግና ስምምነት ለመድረስ ይሞከር፣ በተለይ ዶክተር አብይ እንደሚሉት ተፎካካሪዎችና መንግስት ያ ውስጥ ያለውን ችግር ለመፍታት ይሞክሩ ነው የሚሉት አይደል?
መሰረታዊ ሰው ሐሳብ እሱ ነው። አንደኛ ለባለሙያዎች እሱ፣ ሁለተኛ የውስጥ ችግርን ከምንም ነገር በላይ መንግስት በእጁ ነው ያለው። የውስጥ ችግርን ዛሬ ነገ ሳይል ማከም የሚገባውን ነገር ያክም። ለዛ ነገር እንትን ሲሆን የሀገር አንድነትን በአንድ ጋር ቆሞ ያስጠብቁ የሚችሉ ኃይላት ሁሉም ሊረባረቡ ይችላሉ። አመሰግናለሁ።
እኛም እናመሰግናለን ጌታዬ። እንግዲህ አድማጮቻችን ውይይት ኢትዮጵያ ውስጥ የምናደርገው ውይይት ስልኩ እስከሚሰራልን ድረስ በስልኩ 08191000 እየደወላችሁ ሀሳባችሁ መወርወር ትችላላችሁ።
እሺ ሐሳቡን መከተል ይችላሉ?
እሺ አመሰግናለሁ። ውይይቱን እየሰማን ነው። ሐሳቡ ጥሩ ነው ያነሳችሁት። ውይይት ግን አንድ ትልቅ ነገር ልናየው የሚገባው ነገር ብዬ ማስበው ምንድነው? ይሄ አሜሪካና በኢትዮጵያ መካከለ ያለውን የረጅም ጊዜ የግንኙነት መስመር መበጠስ የሚያሳየው ምናልባት ቀደም ወራጅ እንዳለው የዲፕሎማሲ ስራ አለመሰራቱን በደንብ አሰምረበታል። ብዙ የዲፕሎማሲ ስራዎች እንዳልተሰሩ ይታያል። በተለይ በእነኚህ 3 አመታቶች ውስጥ በየተለያዩ ሀገራት ተቀመጡ በዲፕሎማሲነት የተላኩ የኤምባሲ ሰራተኞች ይህን ስራ እንዳልሰሩ በብዙ ማየት ይቻላል። እኛም ባለንበት ከተማ ኤምባሲው ከማህበረሰቡ ጋር ተቃርቦ የሚሰራበት የተከፈተ በር እንደሌለ ነው የሚያሳየው። ምክንያቱም በአንዳንድ ምክንያቶች ከማህበረሰቡ ጋር ተጣርተን ተነጋገርንበት ተወያየንበት ነገር ስለሌለ ያ የዲፕሎማሲ ችግር እንደ ማህበረሰብ እንደ ሀገር ደግሞ በየፓርላማዎቻቸው በየተጠሩበት ተቀመጡበት ቆንጥላ መንግስታት ጋር አለመነጋገር ጥሩ ዲፕሎማሲ አለመስራት ክፍና ያለ ይመስለኛል። ምናልባት ውስጥ ለውስጥ የሚሰሩ ስራ ይኖር ይችላል ግን አንዳንዱ ድክመቱን ነው የሚያሳየው። አሁን ይሄ መጣው ውጤቱስና የዲፕሎማሲ ድክመት እንዳለና ያለን ግን ጠቅላይ ሚኒስትሩ በቀደማን ድረገጽ ተናግረዋል። ሀገር ቤት መጥተው አንዳንድ ችግሮችን አይተው ራሳቸው የላኳቸው ልዑካን ከየትም ከጀርመንም ይሁን ከአሜሪካንም ከተለያየ ዓለም የመጡ ልዑካኖች መጥተው የሰብአዊ መብት ረገጣ አለ በር ክፈቱልን እንዴ ብለው ገብተው የሰብአዊ ችግሩን አይተው አንዳንድ ፕሮብሌሞችን አይተው መንግስትን እኛን አድንቀው ለካ እንዲሰራቸው አልመሰለንም ብለው ወጥሽን ለካረጉ ማለት ከጠደቁት መልካም ነው ብለው ካሉ በኋላ ሀገራቸው ሲገቡ ግን ለሐሳባቸው ቀይረው ወንጀል ያደርጉታል። ይሄ የምስራቅ አፍሪካ ኢንተረስት የምስራቅ አፍሪካ ላይ ያለው የአሜሪካና የሌሎች እነኚህ የአውሮፓ ሀገሮች ኢንተረስት ነው አሁን ኢትዮጵያን ያመታት ያለው። ይሁን እኛ ምን ነው አይነት የሎቢ ስራ አይደለም ትልቁን የሎቢ ስራ ወያኔ ሰርቶታል ያያየን ነው ወያኔ የሎቢ ስራ ይሰራ ከውስጥ ደግሞ የጎጠኞችና የጎጠኞች አሰራር አለ ሀገር ቤት ውስጥ እነሱ ደግሞ አብረው ተባብረው ሀገሪቷን የደማትወጣበት ችግር ውስጥ ከተናታል። እኛም አብረን ተባብረን ማለት ነው ምንድነው መብቱ አሜሪካንን
ለማጣጣችን ምናልባት አሁን ባነሳሽው ሐሳብ ላይ የአሜሪካ መንግስት በመስራቅ አፍሪካ ያለውን ኢንተረስ ለማስተብክ ሲባል በኢትዮጵያ መንግስት ላይ የጉዞ ማዕቀቦችን ወይ ሌሎች ማዕቀቦችን ለማጠል የሰጠኝ ነው በመንግስት ነገርና ሌሎችም በተለይ ሰዎችም አንዳንድ የሚነሱ ሩምሮች አሉ። አሁን እንዳልሽው በመስራቅ አፍሪካ ያላት ኢንተረስ ምንድነው ኢንተረስቷስ አሁን በተለይ አሁን ብልጽግና ፓርቲ የአሜሪካ መንግስትን ኢንተረስቷን ያሳጣበት ምክንያት ኮዝ ምንድነው?
የነ ቻይና ኢንተረስት ነው አሁን እኮ ይልክ የነ አሜሪካን ኢንተረስት ከትራምፕ ጀምሮ ከትራምፕ ስልጣን ላይ ከወጣ ጊዜ ጀምሮ ብዙ ጊዜ የአፍሪካን ኢንተረስት ቸል ብሎ ትራምፕ የውስጥ ራሳችን ነገር ምስራ የሚለው ነገር ትንሽ ከትራምፕ ጋር የነበረው በአፍሪካን የነበረው ኢንተረስት ቀንሷል። ያ መቀነሱ ደግሞ ትራምፕ ደግሞ ወደ ስልጣን ማን ነው ባይደን ወደ ስልጣን ተመጣን በኋላ ያ የትራምፕን ቸልተኝነት አንስተው አሁን ስራ ለመስራት ሲነሱ ኦሬዲ ቻይና ደግሞ ምስራቅ አፍሪካ ተቆጣጥራታል በኢኮኖሚ እንደምታዩ በኢንቨስትመንቱ በተለያየ አቅጣጫ ምስራቅ አፍሪካ ላይ ኢንተረስታቸው ይደርግታል። ሁለት ቻይናና አሜሪካ ተፋጠውባታል። ምናልባት ቻይ አሜሪካ ኢትዮጵያ ላይ ይህንን ጫና ሳመጣ ከቻይና እጅ ልንጥላታለው ከቻይና እጅ አወጣታለው የሚለው ነገር ነው ከብዶ እየታየ ያለው። ያንን ነገር ደግሞ ለማድረግ እንደ ሀገር እኔ አንድ ነገር ልጠይቃችሁ ፈልጎ እናንተ ያባይን ጉዳይ ለምሳሌ ብዙ እርዳታ ከአሜሪካ እናገኛለን ብዙ የገንዘብ እርዳታ የህል እርዳታ እናገኛለን። እኛ ግን አሜሪካን አባይን ብትገድብልን ጦሮ ከሷ ምናገኛቸውን ኢንተረስቶች ከሷ ምናገኛቸው እነኚህ እሷ ምትጠቀንን ዶላር እሷ ምትጠቀንን በየአመቱ ምትጠፍርልን እህል ማቆም ትችላለች። እሷ ምትጠፍርልን እህል እንድናቆም እኛ ሁሌ እሷ ለማኝ እንዳንሆን ለምን ውሃችንን ብንገድብ ሰላም አይሰጡንም? ከትራምፕ ጀምሮ እስካሁን እስከ ባይደን አፋስተና ሁሉ ድብዋይ ወንም እንጂ ያደረጉት ነገር በሙሉ የሚታየው ነገር በሙሉ ምንድነው እኛ ግድባችንን ቀደበን ከነሱ እጅ ወጣት እንድንጽ ያረጉልን ምን አለበት? ለምን ሁሉ የነሱ ልጅ የጠበቀ እነሱ እየተለማመጥን እንድንኖር ለምን ያደርጋል? እኛም ደግሞ አሁን አማየው አንዳንድ ነገር ዲፕሎማሲ ስንፈልጋለን እነሱ የበላይነት አላቸው ችግር ሊያመጡብን ይችላሉ። እንደሱ ተብሎ ተከርቶ አይታደርም። ሁሉ ጊዜ እነሱ ያችን የሚቆርጡልን ገንዘብ ከሚያደርጉ ገንዘቡ ሰጥተውን እኛ ከነሱ እንድንወጣለን ለጣ ያወጡን ብለን አናስብም። እኛ ይሄ ትንሽ ቆይ
በተለይ ብዙዎች የሚያነሱትም የአሜሪካ መንግስትም ያነሳው የመቃብር ጉዳይ በተለይ በትግራይ ክልልና በፌደራል መንግስት ተደርጎን ጦርነት የኤርትራ መንግስት ኢትዮጵያ ላይ መስፈሩና በትግራይ ክልል ላይ ጦርነት መፈጠሩ በአማራ ክልል በፊት የትግራይ ክልል ነበር
የአማራ ፈራጅ ትግራይ ስለገባቱ እኔ ደግሞ አንድ ማሐሰበው ነገር አለኝ።
አሁን የአማራ ፈራጅ ትግራይ የሚነሳ ነገር አለ መደራደር አለባቸው
ይላሉ።
የሽግግራው
ምንስ ምናልባት በኤርትራ ሰራዊት ላይ ጥያቄ ሊኖረን ይችላል። ኤርትራ ሰራዊት አሁንም እንደ አንድ ዜጋ ኤርትራ ሰራዊት ሀገራችን ሆኖ ያን ነገር ሊያደርግ አይገባም። በእርግጥም ሰራዊቱ ዛው መካከል ምን አልባት ነው ጀመራ ትንኮሳውን ያደረገው ወያኔ ቢሆንም ወደ ከተማቸው ወደ ሀገራቸው መተረጊት ይተኩስባቸው ግን አሁን ነገሩ ካበቃ በኋላ ሰራዊቱ መጥቃለ በስ ያማራ ሰራዊት የሚባል ነገር ደግሞ የለም አማራ ሰራዊት የሚባላል እንዴ አማራ ኦሮሞ በቤንሻንጉል ነው ሰራዊት የሆነው ሰራዊቱ ደግሞ ሀገሩን ለማስከበር የትኛውም ጀማም ይገባል ትግራይም ይገባል አፋርም ይገባል ያማራ ሰራዊት ተለይቶ ትግራይ ውስጥ የተቀመጠበት የለም ይሄ ደግሞ አይደለም ቋንቋው ይሄ አይደለም አባባሉ ምንድነው ያማራ ሰራዊት ለማለት ፈልገው ነው እንጂ እነሱ አሳባቸው ምንድነው ወልቃይት ያማራ ህዝብ ለቆ ወጥቶ የትግራይ ናትና ወልቃይት ማስከበር ነው እንጂ ያማራ ሰራዊት የሚባል ያማራ ወታደር የሚባል የለንም እኛ የኢትዮጵያ ሰራዊት የሚባል አለ አማራው ኦሮሞውንም ቤንሻንጉሉንም ያቀፈ ነው እሱ ደግሞ ክልሉን ለማስከበር ትግራይ ክልል ውስጥ ያለው ክልሉ ስለሆነ ትግራይ ክልል አማራ የተለየ ሰራዊት የለም የተለየ ፋኖ ነው የገባው እንደሱ አይደለም ኢንተረስታቸው አሁን ይልቀቁላቸው ወልቃይት ነው ወልቃይት ደግሞ የዘመናት ያማራው ጥያቄ ነው ያማራው ጥያቄ መልስ አግኝቷል ይሄንን መልስ ደግሞ አሜሪካንም እና አውሮፓም ሊያስመልሱላቸው አይችሉም የፈለገውን መስዋዕትነት እንከፍላለን እንጂ መሬታቸውን ቦታቸውን አስመልሷል በርግጥ ከትግራይ ተፈናቀሉ ብዙ ከወልቃይት ተፈናቀሉ ብዙ ትግራይ እናቶችና አባቶች አሉ እንደ ሀገር አብረን እንደመኖር ወደ ከተማው መጥተው ወደ ከሱዳን ተፈናቅለው ከተቀመጡበት መጥተው እንደ ህዝብ ለህዝብ አብረን እንኖራለን እንጂ አማራ ተፈናቅሎ ሲቀመጥ ይሄን ሁሉ አመት አማራ ተፈናቅሎ በሱዳን በረሃ ሲንከራተት ለምን አሜሪካ ላይ ጥያቄ አላነሱም? ለምን የተባበሩት መንግስታት ላይ ጥያቄ አላነሱም? የወልቃይት ጥያቄ እኮ የ30 አመት ጥያቄ ነው። ለምን ይሄ ጥያቄ ከዚህ በፊት መልስ አልተሰጠውም? አሁን ቦታቸውን አሁን መሬታቸውን ሲይዙ የአማራ ፋኖ ሰራዊት ከትግራይ ወጣ ከትግራይ ማለት እነሱ ማና ወልቃይት ማለታቸው ነው። ወልቃይት ደግሞ ኖርማሊ ሀገርም ምድርም የሚያቀው ነገር ነው ያማራ ክልሉ የትግራይ ተፈናቀሉ እናቶች ግን መኖር ይችላሉ ከአማራው ቤተሰብ ጋር አዎ እሱን እናምንበታል እንደማንም ኢትዮጵያዊ ምድራቸው ላይ መኖር መብታቸው በተረፈ ግን ያማራ ሰራዊት ለቆ ይውጣ የሚባለውን ነገር ነው ማለት ነው እንዲያው ለአማራ ተቆርቋሪ ነው የሚሉ ያማራ ለአማራው ቆመናል የሚሉ ይሄን ነገር ሰምተው ዝም ማለታቸው ነው የሚገርመው ትንሽ መግለጫው ተጠቅ ይሄ ነገር እኮ ነገ ሞር የሚቆጣው አማራውን ነው ምክንያቱም አሜሪካን ወያኔን ባገደችበት ቁጥር የበቀል ጅራፍ ወያኔ የሚዘረጋው አማራው ማህበረሰብ ላይ ነው አማራው በዚህ ይወጣ ይገባል ወልቃይት ከወልቃይት አማራው አይወጣም የትግራይ እናቶች ግን ከአማራው ጋራ ወልቃይት ውስጥ መኖር ይችላሉ
አንድ ጥያቄ አቅርብ ከበሄድሽ በፊት
አዎ
አሜሪካኖች አማራው ከወልቃይት ወይንም ያማራው ጦር ይውጣ የሚለውንና ያው አንቺ እንዳልሽ ወልቃይት ነው ከወልቃይት ይውጣ ለማለት ፈልገው ነው ያሉት ያልሽውን ከየት ዳመጡት ቻሉ ይሄን ኢንፎርሜሽን ማን ነው የሰጣቸው
የትግራይ አክቲቪስቶች ናቸው
በጣም ጥሩ
እኮ እየሰማ ነው ካለን ያልጀዚራ ላይ ቢቢሲ ላይ በየቀኑ ተምተማው ነው
ኦኬ ለዩ ይሄን ኢንፎርሜሽን ያገኙት 30 ምናምን አመት ስልጣን ላይ ካለው መንግስትና ከደጋፊዎቻቸው ነው ሎቢ ተሰርቶበት ነው አይደለም
ያ
በጣም ጥሩ ምንድነው የሚያሳየው አሁን ያለው መንግስት ደግሞ ይሄንን ካውንተር ሎቢ አድርጎ ማሳመን መቻል ነበርበት በነገራችን ላይ ይሄንን አሳይት ከሰጠው በኋላ ቅድም አሜሪካኖች በመስራቅ አፍሪካ ላይ ያላቸውን ጥቅም ወዘተ ነው ያሉኝ የትኛው አገር ነው አሜሪካንም ጨምሮ ማንኛውም አገር ቋሚ ጥቅም እንጂ ቋሚ ወዳጅ ያለው የቱ ነው ለጥቅሙ ማይሰራ ኃያልም ሆነ ትንሽ መንግስት የት ነው አሜሪካን ለምንድን ነው ከአሜሪካን የለኛ እንደናት ሆና ታገልግል ጥቅሟን አታንሳ ምንልበት ምክንያት ምንድነው ፖለቲካ የዲፕሎማሲ ፖለቲካ ለሀገርሽ ለራስሽ ሀገር ጥቅምን ፈልገሽ ነው የምትሰሪው አሜሪካም ለራሷ ነው አውሮፓም ለራሱ ነው ኢትዮጵያም ለራሷ ነው እዛ ላይ ያንን ተቀብለን ያንን አምነን ያለም ፖለቲካ ግሎባላይዜሽን ነው አሁን ካልተነሳን በስተቀር የኛን ጥቅም ልትጎዳ ነው አደ የኛን ጥቅም ልትጎዳ አይደለም የራሷን ጥቅም ለማስጠበቅ ስትታገል እኛም የራሳችንን ጥቅም ለማስጠበቅ ስማርት በሆነ ዲፕሎማቲካሊ ኮንቪንስ ማድረግ ልክ ወያኔዎች እንዳደረጉት እኛስ ለምንድነው ማድረግ ያቃተን ለምንድነው ይሄንን ማስረዳት ያቃተን
አው ጥሩ ጥያቄ ነው ይሄ ወያኔ እንዳረገው የዲፕሎማሲ ስራ ለምን አልሰራም ወያኔ አንድ ያደረገላቸው ነገር አለ የትኛውንም አይነት ነገር አሳልፎ የለም ለምሳሌ ሶማሊያን እኔ በሶማሊያ ኢትዮጵያው ሰራዊት እዛ ኢትዮጵያ ሰራዊት በታንክ ሬሳው ሲጎተት ያ አሜሪካ ኢንተረስት ነው አሜሪካ በዛ በሶማሊያ ላይ የራሳን ፍላጎት የጸጥታውን ነገር በእኛ ሰራዊት ማስተበቅ ስለምትፈልግ
አሁን ያለለም አሁንም እንኳን ለኢትዮጵያ ሰራዊት
ያንን ለመጣል ነው ያንን ለማድረግ የኢትዮጵያ ሰራዊት ተሰልፎ ኢንተረስቷን ያሟላላት ነበር ቤትኝ ይሄ በምስራቅ አፍሪካ ያለውን ነገሮችን በሙሉ እሺ እናንተ እናንተ ስቃይ ለምሳሌ የሱዳንና የግብጽ ጉዳይ ለአሜሪካ ለምን አንገብጋቢ ሆኖ አሜሪካ ግብጽና ሱዳን ላይ ተቀምጣ ይሄን ጉዳይ ተሰራለች ለምን ይመስላችኋል አሜሪካ ለምን እንደነ ከኢትዮጵያ ይልቅ የግብጽና የሱዳን ጉዳይ አንገብጋቢ ሆነባት ከአንገብጋቢ ይኸውልህ አንገብጋቢም ከሆነበት አሁን የኢትዮጵያ ዲፕሎማሲ ማስፈልግ ኢትዮጵያን እንትን ማስፈልግበት ማንታከከ ወርስ ወርስ ምንድነው እኛ አስፋለ መስለ ነገር እሺ አንልም እሷ በከዚህ በፊት እናቶ መለስ ዜናዊ ይሄን ታረጋለሽ ይሏት እሺ ይሄን ታረጋለሽ ይባል እሺ ይሄን ታረጋለሽ ይባል እሺ ነው አሁን ለምሳሌ የወልቃይትን ጉዳይ እጅ ጠምዝዛ አይ ለወያኔ ስጡ ብትባል ምናልባት መንግስት ይሄን ነገር ላይስማማ ይችላል ዛሬ ደግሞ ህዝቡም ነቅቷል ያማራም ህዝብ ነቅቷል ይሄን ነገር አብይ እንኳን አሳልፎ ልስጥብ ሌላው ማህበረሰብ እሺ ብሎ ሀገሩን አስተጠም ይሄ እናው
ጥያቄን አልመለሱልኝም ጥያቄን አልመለሱልኝም የኔ ጥያቄ ሶማሌን ጦርነቱን የሶማሌን አክራሪዎች ለመታገል በመለስ ጊዜ ወታደር ልከናል አሉኝ አሁንም የኛ ወታደሮች አሉ ስለዚህ የአሜሪካን ጥቅም ለማስጠበቅ አልቧዘኑም አንድ ሁለተኛ የት ላይ ነው አሜሪካን ለሱዳንና ለግብጽ አግዛ ግድቡናት ግድቡ ያለችው የቆይ የሶስቱንም ሀገር ኢንተረስት አሁን የመጨረሻውን እንኳን የእንትናን ብታዳምጪው የማን ነው ባይደንን የሶስቱም ሀገሮች ጥቅም ይጣበቅ ይሄ ሁሉም የሚሉት ነው የአፍሪካን ድርጅትም የሚለው ነው የኛ
ቆም ኢትዮጵያኖች የምንለው ነው
እኛም የምንለው ነው ስለዚህ የቱ ላይ ነው ለግብጽና ለ ዲፕሎማሲ እንደዚህ አይደለም
አሃ ይሄው ለቆይ ላምጣል ለምሳሌ ትራምፕ በቃ እናንተ አታወያዩንም በአወያዩን ጊዜ ለሶስቱን አገሮች ቁጭ አድርገው ባወያዩ ጊዜ ፍትሃዊ የሆነ ስራ ሲያሳይ የኢትዮጵያ መንግስት ከዚህ በኋላ አሜሪካን እኛን አታወያየንም በእኛ ጉዳይ ወደ ይሄ ተባለ ወደ አፍሪካ ህብረት ተመልሶ ይሄድ እንጂ ከዚህ በኋላ አሜሪካን እኛን አታወያየንም ብሎ የመለሰው
የኛ ታንሳልሽ አንድ ፋንት ላንሳልሽ የዲፕሎማሲ ድክመታችን አንደኛው ማረጋገጫ ፋክቱ ትራምፕ እንዲገባ የተደረገበት ምክንያት ምንድን ነው ዶክተር አብይ ሶቺ ተጋብዘው ራሽያ ሶች ውስጥ ተጋብዘው የራሽያ መንግስት የአፍሪካ መሪዎች በተራ ጊዜ እዛ ላይ ነው የውጭ ጉዳይ ሚኒስቴር መስሪያ ቤት ሳያውቀው ዶክተር አብይ ከአልሲሲ ጋር ተስማምተው ውይይቱ ላይ አሜሪካ እንድትገባ የፈቀዱት ራሳቸው ዶክተር አብይ ናቸው ያውም የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይሄን ጉዳይ ሳያውቀው የራሳችን ጥፋት ነው ስለዚህ የኛ አመለካከት ምንድነው ማንንም ይሁን ማንንም በሀገሪቱ ላይ ስተት ሲሰራ ያን ስተት ማመንና ማስተካከል ነው እንጂ ሁልጊዜ ውጭ እየጠቆምን ጣታችን ሌላ ላይ እየጠቆምን የራሳችንን ስተት ሳናምና ሳናስተካክል መፍትሄ አናገኝም ነው የሀገር መውደድ እኛም ከማንም ያላነሰ ሀገራችን ወዳለን ልዩነታችን ምናልባት ካለ ልዩነት ሊሆን የሚችለው የአካሄድ ነው ያገር መውደድ አይደለም ያካሄድ ልዩነት ነው ያንን ደግሞ መወያየት ነው እንጂ መወነጃጀል የትም ማያመጣ ያደርስም መንግስት ስተት ሰርቷል ባባይ ጥያቄ ራሱ ሶቺ ላይ ነው ዶክተር አብይ አሜሪካን ውይይት ውስጥ እንድትገባ የፈቀዱት እሳቸው ናቸው የውጭ ጉዳይ ሚኒስቴር መስሪያ ቤት እንኳን አላውቀውም ይሄን ጉዳይ ብሏል ይሄንን ስካወቅን ለወደፊቱ እናስተካክላለን እንላለን አሁን ደግሞ ምንለው አሜሪካ ለሱዳንና ለግብጽ ዲፕሎማሲ እንደሱ አይደል ኢቭን እዛ ድረስ እንኳን ብትሄድ እኛ ማድረግ ያለብን በዲፕሎማሲው ማሳመን ነው ግን እነሱም ያሉት ስዊድንም የሚለው ነው አፍሪካን ድርጅትም የሚለው ነው ባይደንም መቸለት ነው የተናገረው ነው ሶስቱም ሀገሮችን በሚጠቅም ሁኔታ ያንን መደራደር ነው እንጂ አሜሪካ ለግብጽ አግዛለች ለሱዳን አግዛለች ኦፍ ኮርስ ልታግዝ ትችላለች እኛም ደግሞ ወደኛ እንድታግዝ የሚያስፈልጉትን የዲፕሎማሲ ስራዎች መስራት ነው የኔና ይሄን ለማለት ነው
ዲፕሎማሲ ለዲፕሎማሲ ስራ ብለን ግን እጅ ተጠምዞ ዲፕሎማሲ ስራ ውስጥ አንገባም አንድ ነገር ልቀቀኝ
እንዳልከኝ ላይ
ሚኒስትሩ ተሳስተው ሊሆን ይችላል ጠቅላይ ሚኒስትሩ ተሳስተው ይሄን ስራ ሰርተው ሊሆን ይችላል
ሰርተዋል ለምንድነው ጋዳይ ምን ነው ሰርተዋል
እሺ ሰርተዋል ተሳስተው ሰርተው ከሆነ ደግሞ ምንድነው ወደ ዋና ወደ አፍሪካ ህብረት እንዲመለስ አድርገን
ተመልሷል
ቁጭ ብለን
ተመልሷል
ይገናል አዎ እየተወያየ ነው በዛው ውይይት ውስጥ እኛ ችግራችን እኛ አፍሪካውያን አልቃ ትግቡብን ችግራችን እርስ በርስ እንፈታዋለን ብለናል። ኦኬ እነሱ የራሳቸው ነገር ስላላቸው ግብጽና ማን ነው ሱዳን ላይ የራሳቸው ነገር ያስጠብቁ ሊሆን ይችላል። አሁንም አንድ ነገር የመጨረሻ ነገር ደግሞ የምነግረው ለዚህ ራዲዮ ጣቢያ ምንድነው ችግሩ ተፋ ነው። አዎ ዲፕሎማሲ አስፈላጊ ነው እንደማንም ልጅ ነው ከሰው ከጣላቱ ጋር ይኖራል አብሮ ለመኖር ያስፈልግ። እኔም ዲፕሎማሲን አምናለሁ። በዲፕሎማሲ ቀደም ጀምረው የዲፕሎማሲ ስህተቶች በጣም ብዙ ይታዩብናል። የሎቢ ስህተቶች ይታዩብናል። የተሰሩ ስራዎችን አውጥቶ አለማሳየት ለምሳሌ ማን ነው ወልቃይት ላይ ያ ሁሉ አማራ ባንድ ላይ የተፈጸመውን እንትን ለዓለም እንትን አለማሳየት ታሪኩን አለመናገር እነኚህ የሎቢ ስራዎች የተከታተለ የኤምባሲ የተቀመጡት ልልቅ ሰዎች አለመሳካቸው ይሄ ስህተታችን ነው እናርመዋለን። ይሄ ስህተት አሁንም እንዳን ደግሞ መሄድ አለበት እንዳለው የዲፕሎማሲ ስራ በጣም አስፈላጊ ነው። የትኛውም ነገር ቢሆን እንደ ሀገር ለመኖር ያስፈልጋል። ዓለም ወደ አንድ እየመጣች ነው። ወደ አንድ የምትመጣው ዓለም ውስጥ አብሮ ለመግባት ጋር አብሮ አንድ ለመሆን ዲፕሎማሲ ወሳኝነት አለው።
ብዙ ተወያይተናል። በጣም እናመሰግናለን። መልካም ማሳሰብ ነው። ውይይት ለሁሉ ጊዜም ጠቃሚ ነው። ትክክል አይደለም የምንለው ምንድነው በሆነ ባልሆነው ጣት መጠቆም እከሌ ነው ጥፋተኛው እከሌ እንዲህ አድርጓል ከመአለት ያ ጥፋት የተሰራውን ለማረም በጋራ ተነጋግሮ መፍትሄ
መስራት ነው። ግን እጅ በመጠምዘዝ ደግሞ እናስገባቸዋለን በሚሉት አንተኖች ላይ ደግሞ ረሃቡ ሻለናል እንጂ እጃችን ተጠምዘን ለሰው አንሰጥም የሚለውንም አስምሩበት።
እንግዲህ እሱን በረሃብ ከሚሞተው ሰው ጋራ መወያየቱ ይሻላል። ምክንያቱም
አንሞትም አባይን እንገድባለን ረሃብን እናስቆማለን። መልካም ቀን።
እንጃችን ተጠምዘዘው ሀገራችንን ምስጥ የሚል ያለ አይመስለኝም። ማንም
እውነት ነው መሆንም የለበትም።
ጤና ይስጥልኝ።
አድማጮቻችን በኢትዮጵያ ድምጽ ሬዲዮ በስተኮል የሚተላለፉላችሁ የቀጣ ስርጭት ፕሮግራማችን እንደቀጠለ ነው። በአነሳናቸው ርዕሶች ላይ ተጨማሪ ሐሳብ አስተያየት ካላችሁ በ0819100 እየደወላችሁ ተጨማሪ አስተያየት መስጠት ትችላላችሁ። በተለይ አሁን ለማስተዋወስ ያከለውን የገባችሁ የስልክ መስመሮቻችን ወይም የሬዲዮ ጣቢያችን የከፈታችሁ ለማለት ነው። በአሜሪካ መንግስት በኢትዮጵያ ላይ ማዕቀብ ጥሏል። ይሄን ማዕቀብ በጣለበት የአውሮፓ መንግስት ማዕቀቦችን ለመጣል ዝግጅት ያደረገ ነውና አሁን በኢትዮጵያ ላይ የሚጣለው ማዕቀብ የሚያደርሰው ተጽዕኖ ምንድነው? የኢትዮጵያ መንግስትስ ወይም ደግሞ እኛ እዚህ ያለነው ኢትዮጵያውያን ማድረግ ያለብን እንዴት አድርገን ፖዚቲቭ ነገሮች መፍጠር እንችላለን የሚለውን ሐሳብ እያነሳን እየተወያየን ነው። በስልክ መስመሮቻችን በ0919100 የደወላችሁ አስተያየት እንድትሰጡን በድጋሚ ለመጋበዝ እንፈልጋለን። ሄሎ አርማጫችን
ለከተል
ለከተል ይችላሉ ይስማል
ከዚ ከአሜሪካ መንግስት ማዕቀብ ጋር ተያይዞ ከአማራ ጋር ተደጋግሞ የሚነሳ እንትናን የአሜሪካን መንግስት ኔሽን የሚያደርገው የአማራ ልዩ ኃይል የኤርትራ መከላከያ ሰራዊት ከኢትዮጵያ ይውጣ የሚል ከትግራይ ይውጣ የሚል እንትን የሚያደርገው ነገር አለ። በመሰረታዊነት ከንፊት የተናገሩት ነገር ሙሉ ሐሳቡን ወስደዋለሁ። ምክንያቱም የአማራ ልዩ ኃይል ትግራይ ውስጥ አልገባም ያለው በራሱ መሬት ላይ ነው፣ በራሱ ሀገር ላይ ነው ያለው። ነገር ግን ይሄን ሐሳብ እኔ አሜሪካኖች ደጋግሞ ሲያነሱት ዝም ይሄ እንደቀላላ ላይ ነው። የኢትዮጵያ ፖለቲካ በሴራ የተሞላ ፖለቲካ ነው። በተለይ በዚህ 3 አመት ውስጥ ብዙ ንጹሃንን ቀጥፏል። ከዛም አልፎ ኢቭን አማራሮች ሁሉ እስከ መሞት ደርሰዋል እና ጥያቄ ሊፈጠሩ የሚችሉ ብዙ ራሱ በሰዓት ውስጥ ሲያገለግሉ የነበሩ አማራሮች በዚህ 3 አመት ውስጥ የሞቱበት ሁኔታ አለ እና ይሄ በሴራ በታጀበ ፖለቲካ ውስጥ አሁን እኔ አማራ ልዩ ኃይል ከትግራይ ይውጣ ብሎ ሲላም አሜሪካ ዝም ብዬ በቀላል እንትን አላየው። አንድ ወቅት ሟቹ መለስ ዜናዊ ምንድነው የመሬት ፖሊሲያችሁ ለምንድነው እንትን ያላደረጋችሁ ተብለው ሲጠይቋቸው የአሜሪካ ሴኔቶች መንግስተኞች አማራዎች መሬቱን ገዝተው አርሶ አደሩን ባዶ ያስቀሩታል ብለው በኋላ ዘግይተው የሟቹ መለስን ንግግር ይፋ ያደረጉበት ሁኔታ ላይ ያለው እና መለስ በዛን ሰዓት አማራውን ምን ያህል እንትን ያደርግ እንደነበረ ከመሬት ፖሊሲያቸው ጋር ተያይዞ አማራውን ነበር እንደ ስጋት እንትን ሲያደርግ የነበረው። አሁን የአሜሪካ የውጪ ጉዳይ አንድ እንትኗን ልኳኗን ልካ ነበር ወደ ኢትዮጵያ። በዚህ ሰዓት ከጠቅላይ ሚኒስትሩ ጋር ምን እንደተነጋገሩ የማናውቀው ነገር የለም። እንደዚህ ሚዲያ ላይ የሚነገረው ብቻ የአሜሪካ ልዩ ኃይል የአማራ ልዩ ኃይል ከትግራይ ይውጣ ተብሎ ሲባል ጠቅላይ ሚኒስትሩ በእኛን ያስቸገረኝ የአማራ ታጣቂ ነው ብለው እስቲ እንደሆነ ሆኖስ ምንም የምናውቀው ነገር አለ? እንግዲህ ከእንትን በስተጀርባ የሚነገረው ነገር ሚዲያ ላይ ፍለፊት የሚነገረው ነገርና ከመጋረጃ በስተጀርባ የሚነገረው ነገር አናውቀውም እኛ። ስለዚህ ጠቅላይ ሚኒስትሩ በዚህ ሴራ ውስጥ እንዳሉ ምንም የምናውቀው ነገር አለ? ቀድም ወንድሜ አህመድ ከአባይ ግድብ ጋር ተያይዞ የአባይ ግድብን አጣብቂኝ ውስጥ ያስገቡት መንስኤው ጠቅላይ ሚኒስትሩ እንደሆኑ ተደጋግሞ ተነስቷል። ይሄ አደባባይ ላይ ያለ ፋክት ነው። ሶ አሁንም ከዛ ይውጣ የአማራ ልዩ ኃይል ሲባል አንደኛ አማራ ልዩ ኃይል ትግራይ አልገባም በዚህ ይባል ዋጋ የከፈለበት ዘመናት ዋጋ የከፈለበት ርስቱ ላይ ነው። እዛ ቦታ ላይ ብዙ ግፍ ተሰርቶበታል። ህወሓት ይህን ጦርነት እንኳን ሲለኩስ ወደ 2000 የሚጠጉ ንጹሃንን ማይካድራ ላይ ተጨፍጭፈዋል። ስለዚህ ያንን ራሱ ነው ጠቅላይ ሚኒስትሩ ሊሆን ይችላል አሜሪካ ዱካን ቡድን እንትን ያደረገው ያስጨበጠው ለአሜሪካ ዲፕሎማቶች የተናገረው ጠቅላይ ሚኒስትሩ ራሳቸው ሊሆኑ ይችላል። ከዛ በተረፈ የአማራ ትሬት አንድ የወልቃይት ትሬት ብቻ አይደለም። በዚህ ሰዓት የኢትዮጵያ ፖለቲካ ከታከመ ሊታከም የሚገባው በዚህ ሰዓት ወለጋ ውስጥ ብዙ አማራ እየረገፈ ነው ያለው። አንድ ወልቃይት ብቻ አይደለም የአማራ ትሬት ኢቭን በአዴን አስተዳድረዋለሁ በሚለው ክልል ውስጥ ከከሚሴ እስከ ሸዋሮቢት ድረስ አማራ ስጋት ላይ ነው ያለው። ወደ 250 ሺህ እስከ 300 ሺህ ተፈናቃዮች በአዴን በሚያስተዳድረው ክልል ውስጥ ተፈናቅለዋል። የአማራ ትሬት አንድ የወልቃይት ጉዳይ ብቻ አይደለም። አገሪቷ ውስጥ ያለው የመጀመሪያው ሰለባ የመጀመሪያው ቁጥር አንድ ተጠቂ አማራ ነው። ቤንሻንጉል ላይ በየቀኑ እየረገፈ ነው ያለው። ከ300 ሺህ በላይ ተፈናቅለው ጎጃም ውስጥ ነው ያሉት፣ ታግኒ ላይ ነው ያሉት። ሶ ለምን አንድ ልቀይትን ብቻ እንትም እንደምናደርግ አልገባኝም። ሁሉንም ማከም በሚገባን ነገር ላይ እንድናከመው ሁሉም መጮህ በሚገባን ላይ እንድንጮህለት መስመር ማስያዝ ነው እንጂ እኔ አንድ ጊዜ ምንድነው ምንዋን ጎዳብላ ምንዋን እንትናለች ተብሎ የሚባል የልጆች ተረት እንትን ይደረጋል። እኔ የወልቃይት ጉዳይ ያው ያንገበግበኛል፣ ትክክል ነው። የራያ ጉዳይ ትክክል ነው፣ ያንገበግበናል። ሰብአዊነትን ሰውነትን እንትን የምናደርግ ከሆነ እዛ ቦታ ላይ መሬት ብቻ ሳይሆን ማንነትም ጭምር ነው ተቀብሮ የነበረው። የተፈራውን ግፍ አይተናል። ዶክመንቱ እንዳለ ተቀምጧል። አሁን በየቀኑ ቤኒሻንጉል ላይ እየተሰራ ነው። ስለዚህ የአማራን ትሬት አንድ የወልቃይት ትሬት ብቻ እናደርገው። ቤኒሻንጉል ላይ ትሬት አለ፣ ወለጋ ላይ ትሬት አለ፣ ምስራቅ አጣዬ ላይ ትሬት አለ። ስለዚህ ያንንም ማየት ያስፈልጋል ማለት ነው። አመሰግናለሁ።
ኦኬ፣ በጣም እናመሰግናለን። አድማጫችን ወደ ሌላ አድማጭ እናልፋለን። ክብሯን አድማጮቻችን አሁንም በስልክ መስመሮቻችን የደውላችሁ ሀሳብ አስተያየት መስጠት ትችላላችሁ። በተለይ በፊቱ አሁን ከዚህ ቀደም የተናገሩት አድማጫችን ጥሩ ሀሳብ አንስተዋል። በተለይ የአሜሪካ መንግስት የጣለው ማዕቀብ በማይካድራ ወይም ደግሞ በወልቃይት ላይ ከዚህ ፊት የነበረውን የጅምላ መቃብሮችን እንዲሁም ዘርን መሰረት ያደረጉ ቀጥተኛ ጭፍጨፋዎችን መሰረት ግምት ውስጥ ያላስገባ አሳዛኝ ጣልቃ ገብነት ያለው የማዕቀብ እንደጣለ አንስተዋል። እኛም እንስማማበታለን። በተለይ ከዚህ በኋላ የምትደውሉ አድማጮቻችን ደግሞ በተለይ አሜሪካ ጣልቃ ገብነት በተለያዩ ሀገራት ላይ ያስከተለው ጉዳት ታዝበናል። በተለይ የመካከለኛው ምስራቅ ሊቢያ መመልከት እንችላለን። ደማስቆ በተለይ ሶሪያ መመልከት እንችላለን። ከዛ ውጭ ያሉ ሀገራትንም በቀጥታ ጣልቃ ገብነት የሚደርስባቸውን ወይም ደግሞ የመፍረስ አደጋ ላይ ደርሰው እንዳሉ ታዝበናልና በቀጣይ ይሄ ጣልቃ ገብነቱ ማዕቀቡ የተደራረበ በቀጣይ ኢትዮጵያ ላይ ሊፈጠር የሚችለው አደጋ ምንድነው? ከዚህ አንጻር ብታዩትና በዚህ ላይ ሐሳብ ብሰጡን እንጋብዛለን። ሄሎ አድማጭ። ሄሎ ሄሎ አድማጭ። እሺ አድማጫችን መስመር ላይ ነበሩ፣ መስመሩ ተቋርጧል። ድጋሚ መደወል ትችላላችሁ። በፕሮግራማችን መሰረት ከኢትዮጵያ ይቀጣ የስልክ ውይይት ቃለ መጠይቅ እናደርጋለን ብለን ነበረ። በተፈጠረው የስልክ ግንኙነት አለመግባባት ምክንያት ፕሮግራሙን ለሳምንት አስተላልፈናል። ምን ደውለት ቃለ መጠይቅ ተደረጋችን በቀጣ ስልክ መስመር ላይ ሊገባልን አልቻለም። በዛ ምክንያት ከዶክተር ጋር እናደርገውን ቃለ መጠይቅ ለሳምንት አስተላልፈናል። ክብራን አድማጮቻችን አሁንም በስልክ መስመሮቻችን ላይ በ0819100 እየደወላችሁ ተጨማሪ አስተያየት መስጠት ትችላላችሁ ማለት ነው። አድማጭ መስመር ላይ ነው፣ መቀጠል ይችላል አስተያየቶትን።
እሺ እና አስተልኝ አሁን ባለው ሁኔታ ከመናገር በፊት ይሄንን ችግር ትልቁ ችግር በትግራይ ያለው ስላልተፈታ ነው ኢትዮጵያ ውስጥ ያለው። አሁን በተለይ በትግራይና በአማራ ህዝብ መካከል የሰሜን ክፍል ለማጣቀም የተሰራ ስራ ይመስለኛል። አሁን አማራና ትግራይ ከመች በታሪክ ተጣልተው ማያውቁ አንድም ጥይት ከአማራ ወደ ትግራይ ተተኩሶ አያውቅም። ይሄንን ያየነው ግፍ መከራገን በዚህ ክፍለ ዘመን በዚህ ጊዜ ነውና እንደ እንደሚመስለኝ ይሄ ሁለቱ በባህል በታሪክና በተለያየ መንገድ ተቀራራቢ የሆነ ህዝብ ለማጣላትና ለማዳከም እየተሰራ ያለ ሴራ ይመስለኛል ከውጭም ከውስጥም። ስለዚህ ይሄ ሁለት ህዝብ መንቃት አለበት ብዬ ነው የማስበው። አሁን ያየነው ያለው ፖለቲካ አናሊስ ለሚያደርግ ሰው ቀላል ነገር ነው። ምንም የአማራ ምልሻና የአማራ ልዩ ኃይል ነው ከትግራይ ምልሻና ከትግራይ ልዩ ኃይል ጋር እየተዋጋ ያለው እና ሁለት ህዝቦች ሁለት ወንድማማች ህዝቦች በጣም ተቀራራቢ ህዝቦች እያለቁ ናቸው። ያሳዝናል። እና ከነኔ አሁን
ምንድነው ግን ይሄን አሁን ሁለቱ ብሔሮች ልዩ ኃይሎቻቸው ግጭት ውስጥ እንዲገቡ ያደረገው ምክንያት ምንድነው? የፖለቲካ ብልሽታችን
የፖለቲካ ብልሽታችን እንዳለ ነው ይሄ አይካድም። ላለፉት 30 አመት የሰራው ስህተት እንዳለ አለ። አስበው ወልቃይት አማራም ሄደ ትግራይም ሄደ የሚያጣላ ነገር አይደለም። ማለት ትግራይ አማራ ክልል አይደል እንዴ? ተወልደ ያደገው የኖረው በሰላም እስካሁን አማራ ትግራይ መጥቶ በሰላም አይደል እንደሚኖረው? ይሄ ህዝብ በታሪክ ነው ማለት በታሪክ ዓለም ከተፈጠረች ጀምሮ አማራና ትግራዋይ አንድም እየተታኩ ሳይቀር ይሄንን ማገናዘብ መቻል አለብን። አማራ ህዝብና የትግራይ ህዝብ ይሄንን ማገናዘብ መቻል አለብን። ከምናስበው በላይ ነው ለማለት ነው። አመሰግናለሁ።
አዎ ከመሄዶ በፊት አንድ ኮሜንት ሲያደርጉ የሰማሁት በደንብ ካልተረዳሁት ያርሙኝ። ወልቃይት በአማራው ሆነ በትግራዩ ሆነ ምን ልዩነት አለው የሚል ነገር የሰማው መስሎኝ ነበር። ምክንያቱም ለምን መሰለዎት? በትግራይ ስር በነበረበት ጊዜ ከወልቃይት የአማራ ተወላጆችን ሰማው የነበረው ሰቆቃ እጅግ በጣም የሚያሰቅቅ ነበር። መናገር ቋንቋቸውን መናገር ቀርቶ በቋንቋቸው መዝፈን ሁሉ አይችሉም ነበር ይባል ነበርና ይሄንን መርሳት ይቻላል ወይ? በሌላ በኩል ከርሶ ጋር ምስማማበት ትልቅ ነገር አለ። ህዝቡ መጣላት የለበትም። ምናልባት የፖለቲካ ተንኮል ካለበትም መረዳት አለበትና ለሰላም መስራት አለበት። ህዝቡ የትግራይና የአማራ ህዝብ ኖት የፖለቲካ ኤሊቶቹ፣ በተለይ ደግሞ የወያኔ መሰሪ ድርጅት ያንን እንስማማበታለሁ። ህዝቡን ግን ቅድም ያሉትን በአማራው ሆነ በትግሬው ሆነ ለውጥ የለውም የሚሉት ከዚህ ጋር አሁን ካሉት ጋር
ወልቃይት መሰለ አህመድ ወልቃይት ምን ለማለት ፈልገ መሰለ? አማርኛ አትናገሩም በትግርኛ ነው የምታወሩት ተብሎ 20 አመት 30 አመት ከተከለከሉ ስህተት ነው።
መዝፈን ሁሉ አይችሉም። ጌታዬ እንደተነገረን መዝፈንና ሀዘናቸውን ሁሉ በአማርኛ መግለጽ አይፈቀድም ነበር።
እንደዛ ተደርገው ከሆነ ስህተት ነው። አማርኛ እኮ ብሔራዊ ቋንቋ ነው። የአማራ ቋንቋ አይደለም። በቃ ብሔራዊ የኢትዮጵያ ቋንቋ ተብሎ በህገ መንግስቱ ተቀምጧል። ስለዚህ ያንን የማያስፈጽም
ነው። ስለዚህ ያ ከተደረገ ስህተት ነው፣ መሆንም አልነበረበትም። ያን ያደረጉ ወንጀለኞች ናቸው የሚለው እንስማማለን።
ብቻ አይደለም አመድ ወልቃይትን ብቻ ሳይሆን በኦሮሚያም አካባቢ አማርኛ አታወሩም ከተባሉ እዛም ጋር ስህተት ነው። ቤንሻንጉልም ካለ ስህተት ነው። ወለጋም እንደዛ። አሁን ቅድም አንድ አድማጭ ፎከስ አናርግ በወልቃይት አጀንዳው እየተቀየረ ነው። ጨዋታው ወደ ሌላ ወደ ወልቃይት እና ወደ ራያ አድርገው የሌላ ፖለቲካ ትሩፋት ለማግኘት የሚራሯጡበት ጊዜ ነው ያለ ነው። የአማራ ህዝብ በየቦታው አይደል እየተገደለ ያለው? ለምን አጮሁም? በጋምቤላ ገብቷል አባባለ።
በጣም አመሰግናለሁ ጌታዬ። ጥያቄ ተመልሶልኛል።
አጀንዳው ሴታፕ አድርገው ከትግራይ ህዝብ ጋር አያይዘው የትግራይና የአማራ ህዝብ እኔ ያደግኩበት አካባቢ ነው ተጣርቶ አያውቅም። ጭራሽ አሁን አዲስ ታሪክ እየተመዘገበ ነው። አመድ
ጌታዬ ለወደፊቱ ነው የምናስበው። ለወደፊቱ የአማራም የኦሮሞም የትግራይም ሁሉም ህዝብ አንድነቱን ወንድማማችነቱን እህትማማችነቱን ተከብሮለት አክብሮ በሰላም እንዲኖር ነው ምኞታችን። መልካም ቀን እንመኛለን። እናመሰግናለን።
ቴንክ ዩ።
መልካም ቀን።
አድማጮቻችን የኢትዮጵያ ድምጽ ሬዲዮ በቀጥታ ስርጭት ፕሮግራማችን እንደዚህ ያለ የዚህ መገባደጃው ላይ ደርሰናል። ዛሬ ባነሳናችሁ ርዕሶች ላይ ለሰጣችሁን አስተያየት ሁሉ ከልብ እናመሰግናለን። ሳምንት በሌላ ፕሮግራም በተመሳሳይ ሰዓት እንገናኛለን። በዛሬ የቃለ መጠይቃችን ፕሮግራም ላይ ለሳምንት ያስተላለፍነው ሚዘላችሁ እንቀርባለን። ለሰጣችሁን አስተያየት ከልብ እናመሰግናለን። እውነተኛ ኢትዮጵያዊነት ከፍ ይበል። መልካም ዕለት ሰንበት። ፕሮግራሙን ስንመራ እና ስናዘጋጅ የነበረው አህመድና እኔ ዮናስ አብረናችሁ ቆይተናል። የሳምንት ሰው ይበለን። መልካም ዕለት ሰንበት።